يسمى. ماشي نصلي. هاليلويا هاليلويا هاليلويا. ቅዱስና ሕያው የሆንክ ሁሉንም የምትችል የሰራዊት ጌታ እግዚአብሔር ሆይ በዚህ ሰዓት እናከብርሃለን፣ በፊትህ እንሰግድልሃለን። እግዚአብሔር ሆይ በዚህ ሰዓት በቃሉ ውስጥ ተናገረን፣ ጌታው ገስጸን። ጌታ ሆይ አንተ ስራን፣ ሕያው የሆነውን መንፈስ የሆነውን ቃልህን ላክልን። እግዚአብሔር ሆይ እንደራሴ ፈቃድ እንዳልናገር ጠብቀኝ። እግዚአብሔር ሆይ በጥበብና ጌታው በቃል ብልጫ እንዳልናገር ጠብቀኝ። እግዚአብሔር ሆይ አንተ እንደተናገርክ ግን እናገር ዘንድ እርዳኝ። እግዚአብሔር ሆይ በቃሉ ውስጥ ተገኝ። ጌታ ሆይ በመካከላችን ተመላለስ። ይህን ሁሉ ባንድያ ልጅ በናዝሬቱ በኢየሱስ ክርስቶስ ስም አሜን። እሺ፣ ያው ያለፈው ሳምንት የመጀመሪያውን ክፍል ነበር የተማርነው እና እዛ ላይ ብዙ ጊዜ ስላጠረ አንድ ሰዓት ተኩልም ትምህርት ቢሆን ጊዜ ስላጠረ ወደ መጨረሻ ቶሎ ስላረኩኝ ፓስተር ነው እንግዲህ ይህን ያልከውንማ ለምን ዲቴሉን የዘለልከውን ነገር ጨምረ ብታስተምር ጥሩ ነው ስላለኝ ነው። እና ያለፈውን አልደግሞ፣ ምክንያቱም ያለፈውን ከደገምን ሌላ ደግሞ ሁለት ሰዓት ይፈጃል። እና ግን ሲዲውን ገዝታችሁ ብታዳምጡት በጣም ይጠቅማችኋል። አንደኛ የዛሬው ትምህርት ራሱ ሞር የሚገባችሁም ሞር ደግሞ ሴንስ የሚሰጠው እሱ ሲሆን ነው፣ የመጀመሪያውን ትምህርት ስትሰሙት ነው። ሁለተኛ ደግሞ ቤዚክ መሰረታዊ ነገሮች የተመሰረቱት በዛ ትምህርት ነው እና እሱን ከደገምኩት እንዳልኳችሁ ጊዜ ይፈጃል እና የዛሬው ራሱ ረጅም ነው። ዋናው የመልእክቱ አርዕስት የክርስቶስ የመስቀል ሞትና ትንሣኤ በሚል ነው እና ትዝ ይላችሁ እንደነበር ላስት ታይም የነበራችሁት አንደኛ ቆሮንቶስ ምዕራፍ አምስትን ኢየሱስ ፋሲካችን ታርዶልናልና በሚል ነው እና በዛ ተነስተን የኢየሱስ እንደም አየን፣ ለእግዚአብሔር እንደተረጨ አየን፣ ያ ምን ማለት ነው ለእኛ ትርጉሙ አየን፣ የዕብራውያን ውስጥ ገባን፣ ለህሊናችን ክስ እንዴት ነው መልስ የሚሆነው አለን። እና ሜንሊ ፕራክቲካል የሆኑ ነገሮች ነው የተነጋገርነው። ዛሬ ክርስቲያኖች ሆነን በእግዚአብሔር ቤት ስንኖር የመስቀሉ ሞትና ትንሣኤ ምን አፕላይ ያደርጋል? ስንድን ብቻ ነው ወይስ ዛሬ ይጠቅማል ወይ? ምን ያህል ስንጠቀማለን? የበለጠ ማወቃችን ምን ይጠቅማል በሚል ነው። እና ይህንን ባወቅን መጠን ነው እንግዲህ ክርስትናችን እያደገ የሚመጣው። እና በጣም ቤዚክ ነገሮች ስለሆነ እሱን እዩት፣ ዛሬ መድገም አያስፈልግም። እና ያው እንዳልኳችሁ መጨረሻ ላይ ግን በተለይ ሁሉንም ብየዋለሁ፣ ግን በደንብ ዲቴይልስ ያልሄድኩት ቦታ ምንድን ነው፣ አንድ ክርስቲያን በጌታ ቤት ሲኖር ልክ ወደ ጌታ መተን ኃጢአታችን በኢየሱስ ደም ታጥቦ ምሕረትን አግኝተን መኖራችን ደስ ብሎን ስንኖር ምን ይሆናል አለ፣ ድንገት ቆይቶ ውሎ አድሮ አንድ ነገር በውስጣችን ዲስካቨር እናደርጋለን። በውስጣችን የተቀመጠ ነገር እንዳለ እናያለን። እና ምንድን ነው የምናውቀው? ጌታ ፊት በደሙ ታጥቤያለሁ፣ አዲስ ሕይወት ተሰጥቶኛል፣ ግን የጽድቅ መኖር ሕይወት መኖር ያቅተኛል በኃጢአት ላይ ደግመን ስንወድቅ። ከዛ እግዚአብሔር ፊት ንስሐ እንገባለን፣ እንታጠባለን፣ እንደገና ተመልሰን እንደዛው ኃጢአት ላይ ስንወድቅ፣ በቃ ሳይክል፣ ቪሸስ ሳይክል ይባላል አይደል? እንደዚህ አይነት ምሕረት እናገኛለን፣ ኃጢአት ላይ እንወድቃለን፣ ምሕረት እናገኝ። የክርስትና ሕይወት እንደዛ ሲሆን፣ ይሄ ደግሞ እንዳልኳችሁ አይ በእኔ አይደለ አይሆንም ብትሉት ሁላችን ውስጥ ያለ ነው። በዚህ ውስጥ ያላለፈ የለም። ሐዋርያ ጳውሎስ እንኳን በዚህ ውስጥ እንዳለፈ ይናገራል። እና ያን አይነት ሕይወት ውስጥ ንስሐ እንገባለን፣ እንደገና በኃጢአት እና ያን አይነት ቪሸስ ሳይክል ስንገባ ለዛ መልስ ምንድን ነው ተነጋገርን። ትዝ ይላችኋል መጀመሪያ ከእግዚአብሔር ጋር ጥለኞች ነበር እና የለዛ ሰላም አገኘን ይላል ሮሜ 5። ሮሜ 8 ግን በውስጣችን ላለው ትልቅ ጠብ ያ ሰላም ስናገኝ ሲቪል ወር በውስጣችን ውስጥ ተፈጠረ አይደል? የእርስ በርስ ጦርነት እና ያ ምንድን ነው? እንዴት ነው የጽድቅን ሕይወት እንደ ኃጢአት የኖር እንዴት እኖራለን? እና ስንል ያለ ለዛ መልስ የሆነውን ነገር ሮሜ 6 ቁጥር 6 ላይ አይተን በዛ ነበር እንግዲህ ሜንሊ በደንብ ያየ ነው። ከዛ በኋላ ያለውን ነው ዛሬ እንድናይ የምፈልገው። እና ያ ብዙ ሰዎች እንደተነካችሁ ሰምቻለሁ፣ እግዚአብሔር ይመስገን። ዋናው ማወቅ ያለባችሁ ግን ኦልሞስት 90% እንትን ጥቅሶቹ ሁሉ ፓስተር ባንድም በሌላ መንገድ ያስተማሩ ጥቅሶች ናቸው እንጂ የኔ ኦሪጅናል ነገር አይደለም። እና ብዙውን ደግሞ በግል ህይወቴ በብዙ ነገር ውስጥ በችግር ውስጥ ሳልፍ የእግዚአብሔር ሰዎች ያስተማሩትን መጽሐፍት እያነበብኩ ኦዲዮ ካሴታቸውን እየሰማው በየጊዜው የተማርኩትን ትምህርት ነው ያቀረብኩላችሁ እንጂ የኔ ኦሪጅናል ትምህርት ሆኖ አይደለም። የእግዚአብሔር ሰዎች የተማሩትን ብዙ የእግዚአብሔር ሰዎች መጽሐፍ ስላነበብኩ ፓስተርም ደግሞ ብዙ ጊዜ ሲያስተምር ስለሰማሁት ነው እግዚአብሔር ያስተማረኝ። እና የዛሬ 10 ዓመት ወደ ካሊፎርኒያ ኤሌ ሄጄ ሄደን ነበር በቤተሰብ እና ከዛ ሰዎች እዛ ያሉ ህብረት ነበር እና እባክ በዚህ አርስት ላይ ዛሬ ትናንት ላስት ዊክ ባስተማርኩት አርስት ላይ አስተምረን አሉ። እና ብዙ አጥንቼበታለሁ አውቀዋለሁ፣ አላስተምራችሁም ለዛ አሁን የበቃው አይደለም። ምክንያቱም አውቀዋለሁ በእውቀቴ እንጂ በህይወቴ ብዙ ያለፈ ነገር የለም የዛሬ 10 ዓመት እና ከዛ ውጭ ግን በብዙ ነገር ውስጥ አልፌ 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 ለመጀመሪያ ጊዜ ላስት ዊክ ያስተማርኩት በዚህ አርስት ላይ ያኔ ነው። ምክንያቱስ በህይወታችሁ ያላለፈ ነገር ብታስተምሩት ምን ይሆናል? ለሰዎችም ትምህርት ያሆናል። በደንብ በህይወታችሁ ያላለፈ ነገር ታስተምሩታላችሁ፣ ሰው ራሱ ኮንፊውዝ ሆኖ ይሄዳል። ምንድን ነው ጥሩ ነገር አስተምሯል ምንድን ነው? በህይወታችሁ ያለፈ ግን የዳሰሳችሁት የጨበጣችሁት ነገር ስታስተምሩ ግን ሰዎች የሚዳስሱት ይሆናል፣ የሚሰሩበት ይሆናል። ባይገባቸው እንኳን ወደፊት እግዚአብሔር የሚያስተምራቸው ነገር ትጥላላችሁ። እና ለዚህ ነው ቆይቼ እና ከዛ አሁን እንዳልኳችሁ አሁን ሳስተምረው እንደዚህ ጣዕም ያመጣው በብዙ ነገር ውስጥ እግዚአብሔር አሽቶኝ 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 ቆዳ ሲለፋ አይታችኋል። እንደዛ ተለፍቼ 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 ብዙ ነገር በእኔ ላይ እግዚአብሔር ኢንቨስት አድርጎ እኔም ራሴ ስንቴ ስወድቅ ስነሳ ይሄ ነገር አልገባኝም ጌታው ምንድን ነው እያልኩኝ የተማርኩት ነገር በእግዚአብሔር ቤት ውስጥ ብዙ ኖር ያሉ ግን በዚህ ውስጥ የግድ ማለፍ ነበረብኝ። እና ለዚህ ነው እንደዛ አድርጌ ላስተምር የቻልኩት። እና እግዚአብሔርን አመስግኑ ለማለት ነው፣ ከኔ አይደለም። እና እንዳልኳችሁ አሁን ዛሬ የምናየው ክፍል ከላስት ዊኩ የሚቀጥል ፓርቱ ነው። ግን እንዳልኳችሁ የላስት ዊኩን ካልሰማችሁት ብዙ አይጠቅማችሁም። እና አሁን ላስት ዊክ ትዝ ይላችሁ እንደሆነ አንዱ እንግዲህ ያየ ነው ራሳችንን በክርስቶስ ውስጥ ማየት የሚል ነገር አይተናል። እና ልክ እንዳልኳችሁ ሮሜ 6:6 የሚለውን ነገር አይተን ነው እንግዲህ ምንድን ነው ያለው? ከእንግዲህ ወዲህ ለኃጢአት እንዳትገዙ የኃጢአት ስጋ ይሻር ዘንድ አርጎ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። ያን ነገር እንግዲህ ያ ሳይክል አንድ ሰው በክርስትና ህይወት ያ ሳይክል ውስጥ ኃጢአት ሲላይ ሲወድቅ ንስሐ ሲገባ ኃጢአት ላይ ሲወድቅ ያ ሳይክል የሚሰበረውና ከዛ ከኃጢአት ከመገዛት የሚድነው እንዴት ነው አለ? ይሄ ቃል ሮሜ 6:6 ያለውን ቃል ሲገለጥለት ሮሜ 6:6 ምንድን ነው? ከእንግዲህ ወዲያ ለኃጢአት እንዳንገዛ ነው አይደል? ወደፊት እንዳንገዛ የኃጢአት ስጋ ይሻር ዘንድ አርጎ የሰዋችን ከእርሱ ጋር ተሰቅሏል። ይሄ ነገር ስንረዳው በአእምሮ መረዳት አይደል? እንደውም በአእምሮ ከተረዳችሁት አልገባችሁ ማለት በህይወታችሁ አትለማመዱት። ጥሩ መረዳት የእግዚአብሔር ቃል ካልተረዳን አይሆንም። ግን ይሄ ነገር በህይወታችን የሚሰራው መቼ ነው? በመገለጥ ወደ እኛ ሲመጣ ሲገለጥልን ነው። አያችሁ፣ ይሄ የተጻፈው የእግዚአብሔር ቃል እንደ እግዚአብሔር ቃል ዝም ብለን ስናነበው ብቻ አይደለም። ያ ማንበብ መልካም ነው ለአእምሯችን፣ ግን ህይወታችን የሚለውጠው እንዴት ነው? ከእግዚአብሔር የተላከ ህያው ቃል ሆኖ ወደ እኛ ሲመጣ የሚሰራ ቃል ሆኖ ከእግዚአብሔር የተላከ ሆኖ ሲመጣ፣ ያ ደግሞ በመገለጥ ነው። ይሄ ከኛ አይደለም፣ ከእግዚአብሔር በመገለጥ ይሄን ነገር ስታው። ለዚህ ነው እናውቃለን። እንዴት ነው የምናውቀው? በመገለጥ የመጣውን ቃል ነው የምናውቀው። እያችሁ፣ ያ የሚያውቅ ሰው ምንድን ነው የሚለው? አወቅኩት ተረዳሁት አይደል? ምን ይላል? አየሁት ነው የሚለው። እንዴት አየሁ? በመንፈሴ አየሁት፣ በልቤ ደግሞ አወቅኩኝ። እንደ ምን ማለት ነው? ወድ ነው አይደል? እንደዚህ ነው የእግዚአብሔር ቃል በመገለጥ የሚመጣው። በቃ ታውቁታላችሁ፣ ለማስረዳትም ላትችሉ ትችላላችሁ። አወቅኩት በመገለጥ የመጣው ቃል እንደዛ ሲመጣ ምን ይሆናል? ከዚህ ከኃጢአት እንዳንገዛ እናውቃለን የሚለው ሲመጣ ከዛ እስራት እንፈታለን፣ ከዛ ሳይክል ውስጥ እንወጣለን። ከኃጢአትና ይሄ ሁላችንም ክርስቲያኖች ውስጥ ያለፍንበት ህይወት፣ ኃጢአት ውስጥ እንወድቃለን እንገባለን። ምናልባት በቃ እንላለን፣ ለአንድ ሳምንት እንቆይና ከዛ ደግሞ ወርም ይቆይ ይሆናል። ወስነን ቆርጫለሁ እንደገና እንወድቃለን። ከዚህ አይነት ሳይክል የሚሰበረው ይሄ ነገር በመገለጥ ይመጣል። ከዛ ነው እንግዲህ ይሄን መንቀለጥ ሲመጣ ትዚላቸዋል አንድ እግዚአብሔር ሰው ያለው ነገር አሁን ደግሞ ያላነበውም እንዳልኳችሁ ሲዲ ላይ አለ ምን አለ ይሄ ሃድሰን ቴይለር የሚባለው በጣም ብዙ እግዚአብሔርን ስራ የሰራ ሚሽነሪ ነው በቃ ግራ ገብቶት ምንድነው ያ ለህቱ ነው የሚጽፍላት ይሄ 1860 ውስጥ የሆነ ነው ምንድነው ይሄ ነገር እኔ አንድ ነገር እንደሚቆልኝ አውቃለሁ ይላል እግዚአብሔር ሰው ሆኖ ሚሽነሪ ወጥቶ እና እኔ አቃቴ ባክሽ ጸልይልኝ ይቅርንጫፉ መሆን ሆኜ ግን የቅርንጫፉ ህይወት የለኝም ከዛ ከግንዱ የሚመጣው ነገር ወደ እኔ እንዲመጣ ጸልይልኝ ጸልይላ እና ለዚህ ነው የመንፈሳዊ ህይወት የተቸገርኩት ይላል ከዛ አንድ ቀን ሲበራለት ምን አለ ትዝ ይላችኋል እኔ እኮ ቅርንጫፍ ነኝ ብዬ ነበር ማስቡ ለካ ክርስቶስ ነው ስሩም ግንዱም ቅርንጫፉም ፍሬውም አበባውም ክርስቶስ ነው አለ ምን እንደሆንኩ አላውቅም አዲስ ነገር የሆነ ነገር የለም ድንቅ ነገር የሆነ የለም ተአምር አልሆነም አለ ግን መልሶ ምን አለ ሁሉ ነገር እንደገና አዲስ ሆኗል ይላል የሚናገረው ግራ ገብቶት ነው ሁሉ ነገር አዲስ ሆኖብኛል ምንም ነገር ያየሁት የለም ግን አዲስ ሆነ ከዛን ቀን ወዲህ አይገርማችሁ እና እስከ ዛሬ ድረስ ቅርንጫፍ ለመሆን ነበር የምጥረው ለካ ቅርንጫፍ ሆኖ ነሆናል ኦልሬዲ ገብታል ይለኛል ይሄ ነገር ደግሞ በእግዚአብሔር ቃል ሁሉ አነበዋለሁ ቅርንጫፍ ሆኛለሁ እያልኩኝ እረዳው ነበር እውነት ነው ግን አሁን አዲስ እውነት ሆኖ መጣ ሁሉ እውነቴ ነበር አያችሁ ከዛ በኋላ ህይወቱ በጣም ተቀየረ አያችሁ የእግዚአብሔር ቃል በመገለጥ ወደኛ ሲወጣ እንደዚህ እና ምን ሆነ ከዛን ጊዜ ወዲያ ራሴን በክርስቶስ ውስጥ አየሁታል እውር ነበርኩኝ አሁን በራልኝ እኔ ልንገራችሁ ይሄ ነገር ሳይገባኝ በፊት እሱ እውር አለ እኔ ምን እምለው ኮማ ውስጥ እንደነበርኩ ነው ቆጥረው ክርስትናን እየኖር ኮማ ውስጥ ስፒሪቹዋል ኮማ ውስጥ እንዴ ይሄን ነበርኩኝ ላስት 20 30 ይርስ ይሄት ነው ክርስቲያኑ ያንደኖርኩት ሲናቀ እንደዛ ነው የገባኝ እንደዚህ ነው የእግዚአብሔር ቃል የሚገለጥላችሁ ልክ ከኮማ የተነሳ ሰው ይሄ ሁሉ ተቀየረ ድሮ አውቃለሁ ነበር እንዴ ቤት ሰፈሩ ተቀየረ ይላል ለምን ኮማ ውስጥ ነበር አይ እንደዛ ይበራላችኋል እና እንደዛ ሲበራላችሁ ምን ታያላችሁ ከዛ ራሳችሁን በምን በክርስቶስ ውስጥ ታያላችሁ ስለዚህ ጌታ በኢየሱስ ውስጥ እንደሞትንና እንደተነሳ ይገለጥልናል ድሮ ተነስቻለሁ ሞቻለሁ እንለዋለን ብዙ ብለናል ሰብከንም አስተምረንም ይሆናል አሁን ግን በኢየሱስ ውስጥ ሆነን እንደሞትና ተነሳን ይገለጥልናል የድል ህይወት የመንፈሳዊ የድል ህይወት ለመኖር ከፈለጋችሁ ምስጢሩ ራሳችሁን በኢየሱስ ውስጥ ማየት ነው አያችሁ እና ይሄ ነገር ካስራልታየ ምን ላለን ጌታው ቅርንጫፍ አርገኝ ጌታው ግደለኝ ጌታው ስቀለኝ ሁሌ ልመናችን ስቀለኝ ሞታችኋል ተገላችኋል ቅርንጫፍ አርጋችኋል ስን ስቀለኝ ነው ሁሌ ጌታ አልሞተም እኮ የኔ ህይወት ኖ ጌታ ሞታ ይሄ ግን ሲገለጥልን አያችሁ እዚህ ቤት ውስጥ እንዳልኳችሁ አሁን እዚህ ውስጥ ተቀምጬ እያለሁ ባክል ማን አስገባኝ እዚህ ቤት ውስጥ ብለ ገብተሃል እኮ እንዳልገባው ማስገባኝ ብለ እንዴ ምን ያረገኛ ጌታ እኮ ገብታችኋል ነው ማለት ታዲያ ምንድን ነው በቃ እንደገባ እግዚአብሔር ይገለጥልኝ እንጂ ነው ማለት አይደል እንደዛው ነው የሚሆነው ስለዚህ እንደዚህ አይነት ነገር የልባችን አይኖች በርቶ ይገለጥልን ልመና ሳይሆን ጸሎታችን ምስጋና ይበዛዋል ከዛ ፊት ልመና አለ በዛ አሁን እንዴ እግዚአብሔር ሆይ የማይገባልኝ ገለጥክልኝ ብለ የምስጋና ጸሎት ይበዛልናል ማለት ነው እና እዚህ ላይ ነው እንግዲህ ትዚላችኋል ስለ ፋብሪካው ሁሉ ነግሬያችኋለሁ ፋብሪካው እኛ ነን ምርቱ ደግሞ ኃጢአት ነው ብለን ያኔ ትዚላችኋለሁ የስትሮለር ፋብሪካ ሰውየው መስሎት ሲገጣጥመው ማሽን ጋን ይሆናል ልጁ አጠቃ ምንድን ነው እያለ የበታተነው ሲያደርገው እና ኤኒዌይ ሲዲውን እዩት ስሙት እኔ አሁን እዛ መግባት አልፈልግም እዛ ከገባን ሌላ አንድ ሰዓት ተኩል ነው ማስቀምጣችሁና ይቅር እና የመጀመሪያው እንትኑ እሱ ላይ ነው የተማርነው እና ዛሬ እንግዲህ ቆላሲያስ ምዕራፍ 1 እንግለጽና እንየው ቆላሲያስ ምዕራፍ 1 ምዕራፍ 1 ከቁጥር 28 ጀምሮ አለፍ አለፍ እያልኩ አነባዋለሁ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልሁ እደክማለሁ። ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ይልና ወረድ ብሎ ክርስቶስን እንዲያውቁ እጋደላለሁ ይላል። ቁጥር 6 ላይ ደግሞ እንግዲህ ጌታ ክርስቶስ ኢየሱስን እንደ ተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ። እንደ ክርስቶስ ትምህርት ሳይሆን ይላል ቁጥር 8 እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት በፍልስፍናና በከንቱ መታለል ማንንም እንዳይመርካችሁ ተጠበቁ። በእርሱ የመለኮት ምላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተመልታችኋል። የመስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባለ ተደረገ መገረዝ በርሱ ሆናችሁ ይላል። ይሄንን እንግዲህ ስታውት ይሄ ትንሽ ቃሉ ኮምፕሊኬትድ ይመስላል። ግን ማየት ያለብን በእንግሊዝኛው ስታውት በጣም ግልጽ ሆነ ሚለው በርሱ 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 ይላል። አያችሁ ደጋግሞ እና በርሱ ተታነጹ ዘንድ ይላል። እና ሁሉ ነገር በርሱ እዚህ ላይ ስታውት ዋናው እኔ መጋደሌ ምገስጻችሁ ማስተምራችሁ ምን እንዲሆን ነው ይላል። ሁሉ በእርሱ ሆናችሁ ትታነጹ ዘንድ፣ በእርሱ ሆናችሁ ታድጉ ዘንድ፣ በእርሱ ሆናችሁ ትሞሉ ዘንድ ነው የሚለው። ስር እንድትሰዱ በእርሱ እና ምንድ ነው በኢየሱስ በኢየሱስ ነው የሚለው ደጋግሞ። ምን ማለት ነው? አንድ ነገር ማወቅ ያለባችሁ እግዚአብሔር ለእኛ የሚሰራው ነገር የለም። በክርስቶስ ስራውን ሰርቶ ጨርሷል። የኛ መንፈሳዊ እድገት ምንለው ምንድን ወደ ክርስቶስ እሱ የጨረሰው ስራ ውስጥ መግባት ነው። ለዚህ ነው በርሱ 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 በኢየሱስ የሚባለው። አያችሁ? ስለዚህ መንፈሳዊ ህይወት የሚባል ሁሌ ክርስቶስ እግዚአብሔር በክርስቶስ ውስጥ የጨረሰው ስራ ውስጥ መግባት ነው። ያ ማለት ልዩ ወይ ደግሞ እኛ የአካሉ ብልቶች ስለሆነ ራሱ ላይ ነው የሰራው። ራሱ ክርስቶስ አለ። ስለዚህ እንደ ብልቶች ከዛ ነው የምንቀበል እንጂ በእኛ ውስጥ የሚሰራው ነገር የለም። የክርስቶስ ታሪክ ነው የእኛ ታሪክ የሚሆነው። አያችሁ? የእኛ መንፈሳዊ ህይወት የምንለው ታሪክ ክርስቶስ ውስጥ የተሰራውን ታሪክ ልጁ ያለው ህይወት አለው የሚለው ለዚህ። ስለዚህ ይሄ በጣም ሊገባን ይገባል። ይሄ ካልገባን መንፈሳዊ ህይወታችን ስታክ ያደርጋል። አያችሁ? በክርስቶስ በእኛ ያለው በክርስቶስ ነው። እና እኔ ለምሳሌ ድሮ የሚመስለኝ ልንገራችሁ፣ ክርስትና ህይወት ይገባኝ፣ እኔ ቤት አለኝ አይደል? በቃ ልክ እንደ ቤት ባየው ቤት አለኝ፣ ጌታ ቤቴ ውስጥ የሚኖር። ስለዚህ አንድ ነገር ሲጎድል እባክህ ጌታ ሆይ ብዬ ስለምን የሚፊክስ የሚያደርግ ልክ እንደ ሜንቴናንስ ሰው ይሄ ጎደለ እኮ ስለው እሱ መቶ ፊክስ ያደርግልኝ፣ ይሄ ጎደል ፊክስ በእኔ ውስጥ ቤት ውስጥ እየኖረ ከዛ ደግሞ እንደውም አይ አነሰኝ ቤቱ እንዴ ማደግ የመንፈሳዊ ህይወት አደግ እፈልጋለሁ ስል በብዛ ቤት ላይ የሚሰራልኝ ነገር እኔ ጋር እየኖረ ይመስል። ጌታ ግን ያሳየኝ ኖ አለ። ከዛ እንደው ሞተሃል ተነስተሃል ሲል ሞቻለሁ፣ እንግዲህ ቤቴ ሞቶ ሌላ ቤት እንደገና ሰርቶ እዛ ውስጥ እንደገና የምንቀመጥ ነው ይመስለኝ። ደግሞ ከክርስቶስ ጋር ተሰቅላል፣ አይ እንግዲህ ሞቷል የድሮ ህይወቴ፣ አሮጌ ሰው፣ አዲሱ ደግሞ ሌላ ቤት። አሁን ግን ያስተማረኝ እንደዚህ አይደለም። ገርማችኋል። ቤት ሞቷል እንደገና የምሰራው የለም፣ ምክንያቱም እሱን ላስተካክልም አይችልም። አዲሱ ሰው የት ነው ያለው? እኔ ትልቅ ቤት አለኝ ፓላስ የሚያክል እና እዛ ግባና ኑር ነው የሚለኝ። ቤቱ የእሱ ነው፣ እኔ ቤት አለ። እኔም ቤት ያስተካክል ክርስቶስ እኔ ጋር አይደለም፣ እኔ ነኝ ወደ እሱ ቤት ውስጥ እንገባ። ሌሎችስ ክርስቲያን ይመጣሉ፣ እነሱን በአባቴ ቤት ብዙ ስፍራ አለ አይደል ያለው። ስለዚህ ይመጣሉ፣ ለእነሱ በቂ አለ። የሚያስፈልግህ ነገር ደግሞ እዛ ቤት ውስጥ የሚጎል ነገር የለም። እኔ ግን ነኝ ቤቱ አለ። ከዛ በኋላ ግን የበለጠ ነው የገባኝ፣ ለካ ቤቱ ብቻ የእሱ ቤት ሳይሆን ራሱ ቤቱ ኢየሱስ ነው። ይባስ ብሎ ቤቱ ራሱ ኢየሱስ ነው። ያ ነው ክርስትና። አያችሁ? በእኔ ኑሩ፣ እኔም በእናንተ። በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል ይላል። ስለዚህ ምን ማለት ነው? በእኔ ኑሩ ሲል በእኔ ግብ ውስጥ ግቡ አይልም። ገብታችኋል ነው። እሱ ካላስገባን ልንገባ አንችልም። ይህን ነው እኮ እሱ ካስገባን ነው ምንገባ። ከገባህም በኋላስ መኖር መኖር ደግሞ የኛ ስራ ነው። ገብተናል እንሰራለን ብንል እሱም አይደለም። በእኔ ኑሩ ማለት ተቀመጡ እዛ ምን ማለት ነው? ሲምፕል በሲምፕል አማርኛ ምንድን ነው? ከዛ አትውጡ ነው በቃ። የኛ የተያዘነው ትእዛዝ አትውጡ ነው። መግባቱም የእናንተ አይደለም፣ እዛ መቆየቱም የእናንተ አይደለም። ትኖራላችሁ፣ ሁሉ ነገር ያድጋል፣ ግን አትውጡ ነው የሚለን። አያችሁ ኦልሬዲ ስለገባል። ስለዚህ መግባቱ ግን የእግዚአብሔር ስራ ነው፣ እኛም እናደርገው። ፍሬ ማፍራቱ የእግዚአብሔር ስራ ነው። በእኔ የሚኖር ብዙ ያፈራል ሲል የእግዚአብሔር ስራ የእኛ አይደለም፣ ኢየሱስ በእኛ የሚሰራ። ስለዚህ ራሳችን በኢየሱስ ውስጥ ስናይ በመገለጥ የሚመጣ ስለሆነ ያንን እያየን መኖሩ መቀጠሉ ነው የኛ ኃላፊነት። ራሳችን በኢየሱስ ማየት የኛ ኃላፊነት አይደለም፣ እሱ በመገለጥ የሚመጣ። አያችሁ፣ በመገለጥ የመጣው ቃል የእግዚአብሔር ቃል ምንድን ነው? ሕያው ነው፣ የሚሰራ ነው ይላል የእግዚአብሔር ቃል። አንድ ነገር ማወቅ ያላችሁ በክርስትና ህይወታችሁ ሲገለጥላችሁ ዝም ብሎ ተገለጠልን ብቻ ነው፣ የሚሰራ ነው ስለሚል እምነትም ይመጣል። እምነት ከኛ አለ እምነት ያ ነገር እውነት እንደሆነ የምናምንበት እምነት ይመጣል። እመን በማለት አይሆንም፣ ከእምነት ጋር ስለሚመጣ ምን እንሆናለን? እናምነዋለን። አያችሁ፣ ለዚህ ነው በእኔ ኑሩ የሚለው ነገር እኛ በዛ ምኑ ገብታችኋል የተባለው ነገር ሲገለጥልን በዛው እንቆያለን። ጌታ ግን እምነትን ስለሚሰጠን በዛ መቀጠል እንችላለን ማለት ነው። ግን ሰይጣን የሚያደርገው ምን እንደሆነ ታውቃላችሁ? በእርሱ ራሳችን በእርሱ ውስጥ ማለት ማየት ማለት ነው። ኢየሱስን እያየን ነው የምኖረው አይደል? ሰይጣን ምን ያደርጋል? ራሳችን እንድናይ ነው የሚፈልገው። ልክ ራሳችን ስናይ ነው የምንወድቀው አይደል? ልክ ጴጥሮስ ና ሲለው በኋላ ኢየሱስን እያየ ሄደ አይደል? እንዴ ከዛ ሲወድቅ ምንድን ነው እምነት የጎደለ አለ? እምነት ከሌለው መጀመሪያ ለምን ጀመር? ለምንደ ታውቃላችሁ? እምነቱ መጀመሪያ ሲጀምር ና ሲለው የእግዚአብሔር ቃል ስለሆነ በዛ እምነት ለሱ የእግዚአብሔር እምነት ወደ እሱ መጥቷል። በዛ እምነት ነበር የሚሄደው። ያ እምነት እንዲቀጥል ግን ምን ይሆን አለበት? ከእሱ አይደለማ፣ ከእግዚአብሔር የመጣ እምነት ስለሆነ እንዲቀጥል እሱ ሁሉ ማየት ብቻ ነበረበት። ልክ አይኑን ከእሱ ሲያወርድ ወደ ራሱ ሲያይ ያኔ ነው። እንደዚህ ነው ክርስትና ህይወታችን፣ ሁሌ በክርስቶስ ውስጥ ማየት ነው። ራሳችን በኢየሱስ ውስጥ ካላየን እኛ ራስ ሰይጣን ምን ያደርጋል? ፈተና፣ መከራ፣ ችግር፣ የክርስትና ፈተና ሲያበዛብን ነው ምና ወደ ራሳችን ማለት እንዴ እኔ በእኔ ውስጥ ክርስቶስ አለ እንዴ መጠራት እንችላለን እንላለን። አይ በዛ ደም ተቋቁመን አሁንም ኢየሱስን አያለን ብለን ካለን ደግሞ ምን ያደርጋል? ፍሬያችን እንድን ያደርጋል። ብርታታችን እንዴ እያፈራው ነው እያፈራው ጌታ በህይወቴ እንደዚህ እያደረገ ብለን አይናችን ከዛ ተነሱ ፍሬያችን ሊሆን ያኔ እንደገና እንወድቃለን። ያችሁ የእኛ የእግዚአብሔር ድርሻ እሱ በእኛ ውስጥ መኖርና ፍሬ ማፍራት። የእኛ ድርሻ ደግሞ አቴንሽናችን በኢየሱስ ላይ ተክለን መኖር። ሌላ ነገር ማየት አልተፈቀደም። ፍሬያችንን እንኳን አይፈቅድም። ትዝ ይላችኋል ዳዊት ምን አለው? አንድ ጊዜ ናታን ሲልክበት ሁሉን ነገር ሰጠው፣ የሳኦልን ቤት ሰጠው፣ የሳኦልን እንትን ዙፋን ሰጠው፣ የሳኦልን ሴቶች ሚስቶች ሁሉ ለአንተ እንዲሆን ሰጠው፣ የእስራኤልን ህዝብ ይሁዳን ሁሉ ሰጠው። ይሄም አንስወልህ ከሆነ በጨመርኩልህ ደግሞ ነው ያለው አይደል? እና እንደዚህ ሁሉን ነገር ከዳዊት ከአንተ የሆነ የለም ከኔ የሆነ አይደል ያለው። ከዛ አንድ ቀን ዳዊት ምን ሆነ? እስቲ ቆይ አለ። እግዚአብሔር ሁሉ ነገር አድርጎልኝ የለ እስቲ ቁጠሩ፣ ሰልፎች ስንት ጦረኞች አሉኝ ቁጠሩ ብሎ ሰይጣን አስነሳው ነው እኮ። እግዚአብሔር በጣም አዘነበት እና እንደውም ቸነፈር ልክቶ ህዝቡን ሊጨርስ ነበር አለ እግዚአብሔር። ለምን? እግዚአብሔር ነው የሰጠው። እግዚአብሔር የሰጠው ምን አለ ቢያይና እግዚአብሔር ይመስገን ብሎ አፕሪሼት ቢያደርግ አላለም። ፍሬውን አቲ ነው የሚለው። አያችሁ፣ እግዚአብሔርን እያየን ነው። አንዳንዴ ብርታታችንን እንኳን ማየታችን ለእኛ እንቅፋት ነው። ኢየሱስን እያየን ነው ክርስትና ህይወት የሚኖረው እንጂ እኛን አይደለም። እና ትዝ ይላችኋል ጴጥሮስ ደግሞ በጣም የሚገርመኝ ስለ እኔ ማን ይሉታል ብሎ ጠየቀ አይደለ ክርስቶስ። እና አንዳንዶች ሐዋርያ እንትን ነቢይ ነው ይሉሃል፣ አንዳንዶች ኤልያስ ነው ስል እናንተስ ምን ትላላችሁ ሲል ጴጥሮስ ምን አለ? አንተ የሕያው እግዚአብሔር ልጅ ነህ ሲለው ይሄ ስጋና ደም አልገለጠልህም፣ የሰማይ ያለ አባቴ ነው ገለጠ። ስለዚህ በዚህ መሰረት ላይ ገሃነም ደጆች የማይቋቋማትን ቤተ ክርስቲያን ይሰራል አለ። ለምን ቤተ ክርስቲያን በዛ ይሰራል? ምክንያቱስ የተገለጠለት ምንድነው? ኢየሱስ ነው ሌላ አይደለም። ኢየሱስ ወገኖቼ የኛም ህይወት የሚሰራው ኢየሱስ በተገለጠልን መጣ። ሌላም ይገለጥ ነገር የለም። የኢየሱስ ማንነት ነው ሁሉ ክርስቲና ህይወት እድገት ማለት የኢየሱስ ማንነት እየተገለጠልን ነግሬያችኋለሁ። ይሄን ትምህርት ላስት ዊክ ሲጀምር ነው ያልኳችሁ። ይሄ በጣም መሰረታዊ ትምህርት ነው አላልኳችሁ? የክርስቲና ሀሁ ነው ኤቢሲ ነው አላልኳችሁ? ልክ ነው። ለዚህ ይሄ ስንገይታን ሲጀምር እንደጀመር ነው የኤቢሲ ነው። ግን ይሄ በዚህ ውስጥ ነው የሚታደገው። አሁን አንድ ሰው ተምሮ ጨርሶ 12 ጨርሶ መካኒክ ሆኖ ሲሰራ እንዴ ነው ኤቢሲውን ረሳው አማርኛውን ረሳው ሀሁ ረሳብት አንዴ ለምን አረሰ መጥቶ አይረስቻለሁ አያስፈልገኝም ለመካኒክ አያስፈልገኝም ሊል ይችላል። አያስፈልገውም ሀሁ ማወቅ ያስፈልጋል ብሎ ለመገጠም ግን አይረሳውም። ለምን ቤዚክ የሆነውን ነገር ረስተን አንሄድም። በክርስትና እኮ እንደዚህ ነው የምንሆነው፣ እንረሳውና ሌላ ነገር ውስጥ እንገባለን። ግን በዓለም ኑሮ እኮ በዓለም ትምህርት እንደዛ እናደርግም አለ። አሁንም ከስንት ዓመት በኋላ ኮሌጅ ስንት ዓመት ዩኒቨርሲቲን ተምሮ ፒኤችዲ ማግኝቶ አሁንም ኤቢሲውን አረሳው። አሁንም አንበብ መጻፍ ይችላል። የተማረው ሌላ መካኒክ ነው፣ ስለ ሞተር ብዙ ነገር ነው። ግን አሁንም ይሄ ቤዚክ ይሆናል። ክርስትና ህይወትና በክርስትና ማደግ ማለት ስለ ክርስቶስ ማንነት እየተገለጠልን የምንኖረው ህይወት ነው። ከዚህ ውጪ ሁሉ የሆነው ቆላሲያስ ያነበብ ነው ምንድን ነው ይላል? በከንቱ መታለልና በፍልስፍና የተሞላ ምንድን ነው ይላል? የሰው ወግና የዓለም ትምህርት ነው ይላል። ከዚህ የሆነ ውጪ የሆነ ከክርስቶስ ውጪ፣ ክርስቶስ ውስጥ ነን እኛ አለን አይደል? ከዛ ውጪ የምንማረው የምንኖረው ህይወት ሁሌ ምንድን እንደሆነ ታውቃላችሁ? በቃ የሰው ወግ ነው የምናደርገው። ክርስቲያን ነን እያለ የክርስትና ህይወት እንሆናለን እንጂ ባህል ነው የምንፈጽም። የቤተ ክርስቲያንን ባህል እናውቃለን፣ እንደ ሰው ወግ እናደርጋለን። የዓለም ትምህርት ከንቱ ነገር ነው ይላል። ይህንን ልንገራችሁ፣ ተስፋዬ ሊረሳው ይችላል። የዛሬ 30 ዓመት አካባቢ ነው እንግዲህ የሆነው፣ ያኔ ልጅ ሆኜ ነው ምን የሆነ እና አንዴ ይገርማችኋል፣ ጌታን አግኝቼ በቃ ጥሩ ህይወት እየኖርኩ እያደግኩ ሃይስኩል ሆኜ ነው ጌታን የማውቀው። 15 ዓመት ልጅ ሆኜ ነው የማውቀው እና በጣም ህይወት የተቀጣጠረ። ከዛ ጥሩ እያደግ ጌታን እየተራብኩ እየተጠማው በቃ ጊዜ ካገኘው መጸለይ ቃሉማ በምንም ወደው ሁሌ በዚያን ጊዜ። ከዛ በቃ እያደግ ሲመጣ አንድ ዓመት ሁለት ዓመት ሶስት ዓመት ሳስቆጥር፣ ከዛ ብዙ ስጸልይ የእግዚአብሔር እንጂ ብዙ ማየት ጀመርኩኝ። እያገረመኝ መጣ። ብዙ ስጸልይ ቃሉ እንዴ ስመሰክር ሰዎች ይለወጣል። በኋላ ድሮ ትንሽ የምጸልየው አሁን በቀን ሁለት ሰዓት ሶስት ሰዓት መጸለይ ጀመርኩኝ። እንደዚህማ ዊኬንድ ምናምን ሲሆን አምስት ሰዓት ስድስት ሰዓት ተንበርክ ጀመር። እንደዛ ተንበርክኪ ሲወጣ የእግዚአብሔርን እጫለሁ። በቃ አጋንንት ያለበት ሰውማ አጠገቤ መቆም አይችልም። የሚገርማችሁ ነው እና ምንድን ነው ገና ልጅ ነኝ። ቤተሰቦች ሁሉ ግዳሉ ገረማቸው። እኔ ብቻ ነበር ክርስቲያን። በቃ ሰራተኛም ተቃጥሮ አጋንንት ካለባት ከእነሱ ጋር ስትጫወት ገብታ ውላ እኔ ያለሁበት ክፍል ስትል ያረጋታል። በኋላ ጸልያለሁ ብዙ አጋንንት እንዲ በቃ እንዴ ስለምጸልይ ነው አይደል አልኩኝ። በቃ አሁንማ ጸሎቴን አበዛውታ እንዴ የእግዚአብሔር እጅ እየተሰራ በቃ ክርስትና ማለት በጸሎት ብዛት እና ቃሉን በማንበብ ነው አልኩ። በቃ አንዳንድ ሰዎች ጌታ አንተ ያንተን ጌታ መከተል እፈልጋለሁ ነግራቸዋል፣ ጌታ ያገኛሉ፣ ይለወጣል። በጣም ይገርማቸዋል። እና ግን ማወቅ ያለባችሁ እንደዚህ አይነት ህይወት ክርስቶስ የሌለ በኋላ ክርስቶስ ጋር አይደለም እንትኔ ትምክቴ ምንድን በራሴ ላይ ልክ እንዳሁን እንዳየ ነው። በቃ የሰው ወግ ሆነ፣ በቃ ባዶ ሆነ። እንደዚህ የሰው ወግ የሆነ ነገር ክርስትና ደግሞ ቶሎ ይተናል፣ ባህሪው ቶሎ ይጠፋል። ከዛ እየቆየው እያየው እኔንን ህይወት ስለም ከዛ ምን እንደሆነ ታውቃላችሁ? በኋላ 12ኛ ክፍል ጨርሼ እንደማ ዩኒቨርሲቲ አልገባሁም። ቁጭ ስል በቃ ጠዋት ገብቼ 10 ሰዓት ጸልያለሁ፣ ቃሉን አንባለሁ፣ ብሬክ ሲደክመኝ ጸልያለሁ፣ ዘምራለሁ። አንድ ጊዜ ያኔ ሰው እንግዲህ ብዙ ሰው የለም እንጂ ያኔ መሰረ ክርስቶስ አንድ ቸርች ነች ያለችው፣ አጥቢያ ቸርች አዲስ አበባ ውስጥ እና እዛ ነበርኩና ከኋላ ሂቼ ነው በቃ ቤቱን ዘግቼ ጠዋት ትገባና ጸልዩ ቃሉን ሳነቡልና ወጣል። ከዛ ወጥቼ እኛ ቤት ወደ እንትን ስለሆነ ወደ ኦልድ ኤርፖርት ስለሆነ በቃ ይሄ ድሮ እስራኤል ጋራጅ የሚባል አለ ታውቁት እንደሆነ በዛ ርቄ ሀዲዱን ይዤ በአራተኛ ክፍለ ጦር አድርጌ ነው የምሄደው። እንደዛ ሲሄድ ከሀዲዱ እዛችሁ ስትሄዱ በግራና በቀኝ ማአት ቤቶች ናቸው፣ ጥቅጥቅ ያሉ ትንሽ ቤቶች አሉ። እዚህ ይጮሃል ሰው አጋኒት ያለ ዋይ እንዴ! አልፌ ደግሞ እዛ ዋይ ስንቱ ካሉ ሰው በቃ አጋኒት ያለው መቆም እንኳን እስኪያቅተው ለካ የኔ መጸለይ ይህንን አመጣ አልኩ። እየገረመ በስማ ይሄ እግዚአብሔር ነገር በቃ ይሄማ በቃ ክርስትና ማለት ይሄ ነው በቃ አልኩ። እስከዚህ ድረስ የሚደንቅ ብዙ ነገር ነው በህይወት ያየሁት። ስለ እኔ ብነግራችሁ ምንም አይጠቅማችሁ፣ ስለ ጌታ ብነግራችሁ የሚጠቅማችሁ የእኔ ታሪክ ከንቱ ነውና ነው። ግን ከዛ በኋላ ግን ዩኒቨርሲቲም ገባው ያንን የጸሎት ሜንቴን ለማድረግ ሞከርኩ። በየቀኑ ሁለት ሶስት ሰዓት ጸልያለሁ። ከዛ በኋላ ግን ድርቅ አለ ህይወቴ፣ ድርቅ አለ። አሁንም እኮ የእግዚአብሔር እንጂ አይሆን ስመሰክርም የእግዚአብሔር ቃል ሳካፍ ሰዎች ይነካሉ። የእኔ ህይወት ድርቅ፣ ጌታ ጠፋ፣ ድርቅ ይባስ ብሎ ጸልዬ ስነሳ በቃ አንዳንድ ቀንማ እንዳልኳችሁ ሜዲካል ስኩልም ገብቼ ጥቁር አንበሳ ሞኜ አንድ ዊኬንድ ቅዳሜ ወድ ከሆነ በቃ ጠዋት ናይን ላይ ከተንበረከብኩ እስከ ስሪ አልነሳ። ከዛ ተነስቼ ልክ ስነሳ ሰው ሁሉ በቃ እንኳን አለማዊ ክርስቲያን ያስጠላኝ ጀምር፣ በቃ ያስጠላኝ። ምን ጉድ ነው እንኳን ለቀረባችሁ በቃ ምንድን ነው እስቲ። እንደውም ፍቅር ነው ጌታ የሚሆን አይደል? እንኳን ክርስቲያን አለማዊ ሁሉንም እንድትወድሩ የሚያደርገው አይደል? በቃ ያስጠላኛል፣ ቀፈኛል። ምንድን ነው በቃ ወይ አጋንንት ቢኖርባቸው እሺ፣ ዝም ብሎ ክርስቲያኖች ናቸው እኮ እንዲ። ምንድን ነው በቃ ግራ ገባኝ። እና ከዛ አንድ ጊዜ ተስፋዬ እኔ ገብቶ ትምህርት ቤት አካፍላሉት ቃልና በዚህ ኤሪያ አካባቢ አካፈለ አርማታ እና ቅዳሜ ጠዋት እንዲሁ ትዝ ይለኛል፣ ቦታው ሙሉ ሁሉ ትዝ ይለኛል። ወደ ቴን አካባቢ ይሆናል። መንገድ ላይ እዛ ሲወጣ እዛ እንትን አለ ከዶርሙ ፊት ለፊት እንዲሁ ሜዳ ነበር። አገኘሁት ተስፊሽ እንዲ። ያኔ ብዙ አላውቀውም፣ እሱም ብዙ አያውቅም፣ ገና አዲስ ተስፊሽን ምን ማለቴን ነው እንጃ። እንግዲህ ወንድም ያኔ ያው ወንድም ነው የምንለው። ወንድማችን እንዲ ትናንትና እኮ ያካፈልኩ በጣም የሚነካ ነገር፣ ጥሩ ነገር ነው፣ ጌታ ይመስገን አልኩ። ምክንያቱም ያካፈለው ነገር በቃ ስትሬንጅ ሆኖብኛል፣ ያለመድኩት ነገር ነው። እኔ በራሴ አቅም እዛ ወጥቻለሁ መንፈሳዊ ነገር። ይሄ የሚያስተምረው ነገር ግን እንዴት አልገባኝም አለ። ምንድን ነው ግን ሊገባኝም አልቻለም። ይሄም ባስተማርኩት በዚህ ኤሪያ ነው እና ላስት ዊክ ያስተማርኩት ምን ኤሪያ የሚያስተማረው እና ተስፊ እና ከዛ ጥሩ ነው ስለው ያካፍለኝ ጀመር። ስለዛ ጉዳይ ሰማሁት እና መጨረሻ ተስፊሽ እኔ እኮ ብዙ ነው እኮ ጌታን በጣም ስለምወድ ብዙ ነው መጸልየው። እኔ እኮ አምስት ስድስት ሰዓት ጸልያለሁ ዊኬንድ ከሆነ በቃ ሁሌ ጸሎት ነው ህይወቴ አልኩት። ከዛ ዲስከሬጅ እንዳለሆን እንዳይነግረኝ ዲስከሬጅ እንዳለሆን ነው መሰለኝ አየና ፊቱ ተለዋወጠብኝ። በቃ ተስፋ የቆረጠ ሰው አለ አይደል? እንደዛ ሆነብኝ። ከዛ ምን አለ ሰው የእግዚአብሔርን ነገር እንዴት ነው የሚገባው አለ። ከዛ ኋላ አምልጦት መሰለኝ የወጣበት ዝና። ከዛ መለሳልና ጌታ ይባርክ መቼ ጸልይ ጌታ እንግዲህ ይገልጥልሃል ጥሩ ነው የምትሄድበታልና ተለየ። የዛሬ 30 ዓመት ነው። ከዛ ያ ነገር ከነከን እንጂ ይህ ሰውዬ በርታ ብሎ ጌታ ይመስገን ሃሌሉያ ብሎ እንዲያቅፈኝ ኤክስፔክት ሳደርግ ኮንፊውዝድ ሆነ። ለምን ኮንፊውዝድ ሆነ? እንደውም ተስፋ የቆረጠ ፊት ነው የማይበት። ይሄ እግዚአብሔር ሰው ነው ምን ነካው? እንደውም የእግዚአብሔር ነገር ሰው እንዴት ሊገባው ይችላል? እኔ ገብቶኛል እንዴ አልኩኝ። አያችሁ ምንድን ነው ይህንን ያመጣሁላችሁ? ተነነብኝና ነው እኔ እንግዲህ ይህንን ላናግረው ሳይሆን መንፈሳዊ ቴ እታይጋለሁ፣ ግን ባዶ ተኖብኝ ነው። አያችሁ እና እሱ ግን ይሄ ነገር ስለገባው የዛሬ 30 ዓመት ይህንን አለ። እኔ ከዛ በኋላ ብዙ ዓመት ፈጅቶብኛል። ይኸው የዛሬ እንግዲህ 30 ዓመት በኋላ ነው ማስተማር እንኳን የቻልኩት። እና ምን ለማለት ነው ምላችሁ ይሄ ነገር በጣም ኢምፖርታንት፣ ካለዛ ክርስትናችን ምን ይሆናል? እንዳልካችሁ ዝም ብሎ ባዶ ይሆናል። እሺ ወደ ሚቀጥለው ሊሄድ እንትኖቹን በረቀቶቹን የጻፍኩባቸው ኦርደሩን እንዳልስትዬ ነው። እሺ ከዚህ እንግዲህ ሮሜ 6 ምዕራፍ 12ን እናያለን። ሮሜ 6 ምዕራፍ 12 እና 13ን እንይ። ምዕራፍ 6 ቁጥር 12 እና 13 አክቹአሊ እንደውም ምዕራፍ 11 ቁጥር 11 ባለፈው ሳምንት ማይተናል ግን አሁን ብናው ጥሩ ምዕራፍ 11 ምዕራፍ 6 ቁጥር 11 ሮሜ ምዕራፍ 6 ቁጥር 11 አምታታውኝ ይቅርታ አድርጉልኝ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይላል። ስለዚህ ባለፈው ሳምንት እንዳልኳችሁ በመቁጠር አንሞትም። ቁጥራለሁ ፈተና ሲመጣ ለኃጢአት ሞቻለሁ ብንል በመቁጠር አይ እንደው ምን ይሆናል እንደዛ እንልና ኃጢአቱ ላይ እንወድቃለን። አንዳንድ ክርስቲያኑ እንደዛ ልክ ሲፈተን ሞቻለሁ ኃጢአት አይሆንም። በመቁጠር አይሆንም በመገለጥ ስናየው እንዳልኳችሁ በመገለጥ ስናየው ግን ምን ይሆናል እንቆጥራለን እንደሞት። በመገለጥ ያየነው ወደ እምነት ይቀየርና መቁጠርና እምነት አንድ ያመነ ሰው ነው የሚቆጥረው። ስለዚህ ሞቻለሁ ለእግዚአብሔር ግን ሕያው ነኝ ብለን የምንቆጥረው ስናምን እና ያ እምነት ሲሰጠን መቁጠር እንጀምራለን። ስለዚህ ይሄ መገለጥ ግን ክሊር ሊሆንልን ይገባል። ልክ ስንድን የክርስቶስ ሞት ግልጽ ሆኖ ነው ይታየናል ስለኛ እንደሞተልን። እንደዚሁ ይሄ ነገር ደግሞ ግልጽ ድንግዝግዝ አለ ግልጽ ሆኖ ሊታየን ይገባል። ከታየን ግን ምን ይሆናል የድል ህይወት መኖር እንጀምራለን። አሁን እንግዲህ ከዚህ ጋር ሁለተኛ ቆሮንቶስ ምዕራፍ 4 ትልቅ ኮንሴፕት እናያለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ምን ይላል መሰላችሁ? ከቁጥር 18 እና 17 እና 18 አንድ ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እና 18 የማይታየውን እንጂ የሚታየውን ባንመለከት ይላል። ምን ማለት ነው? የማይታየውን እንጂ የሚታየውን ባንመለከት። ስለዚህ የሚታየውን ብንመለከት ነው እንዴ? የማይታየውን ብንመለከት ማለት ነው አይደል? አማርኛው ዞር ይልብናል። የማይታየውን ብንመለከት ማለት ነው። ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ይሄ በተለይ የዘላለም ብዛት ከሁሉ መጠን ይልቅ ክብር ያደርግልናል ማለት በእንግሊዝኛው ምን ይላል? It works for us more exceeding eternal glory ይላል። የሚታየውን ሳይሆን የማይታየው ብንመለከት ዘላለማዊ ክብር ይሆንልናል። እና የሚታየው ጊዜያዊ ነው የማይታየው ዘላለማዊ ነው። እና ይህንን ያመጣሁት ለመሰላችሁ እንግዲህ እንዳልኳችሁ መጀመሪያ ለኃጢአት እንደሞትን እናውቃል ይገለጥልንና እናውቃለን። ከዛ ደግሞ ቁጠሩ ስለሚል በእምነት የተቀበልነውን ነገር እንቆጥራለን እንደሞትን ለእግዚአብሔር ሕያው እንደሆነ እና የድል ሕይወት መኖር እንጀምራለን። ይህን ስናደርግ ድሮ የሚያሸንፈን ኃጢአት ይቀራል። እና ግን ምን ይሆናል መሰላችሁ? ይውልና ያድርና እንግዲህ አሁን ሌላ ስቴፕ ነው የምንሄደው። ይውልና ያድርና ያ የተሆነው ኃጢአት አሁን ብቅ ብቅ ማለት ይጀምራል። አያችሁ? ትተነዋል እኮ ብቅ ብቅ ማለት ይጀምራል። ለምን እንደሆነ ታውቃላችሁ? ትተነዋል፣ ድል ሕይወት ሆነናል፣ ገተገለጠልን፣ ቆጠርን እያለን ስንል አንዱ ምንድን ነው የሚለው? ማነው የሞተው ነው የሚለው። አሮጌ ሰው ነው የሞተው ነው የሚለው ምዕራፍ 6 ቁጥር 6 እንጂ የኃጢአት ሥጋ ሞተ አይልም። አያችሁ? የሞተው ኃጢአት አይደለም፣ እኛ ነን የሞት ነው። ኃጢአት የሞተ ይመስለናል እኛ፣ ችግሩ ይሄ። ኃጢአት ግን ምንድን ነው? አልሞተም። ምንድን ነው ነው ተሽሯል። ይሄ አቶ ኃጢአት የሚባለው የኃጢአት ህግ የሚባለው ወይም የኃጢአት አሰራር ምንድን ነው? እዛ ቦታ የባህርያና ገዢ አድርጎ ነው አለ። ይሄ የሚገዛን የነበረው ኃጢአት ተሻረ ነው እንጂ የሚለው አልሞተም። ስለዚህ አሁንም እድል ከሰጠ ነው ይመጣል ማለት ነው። ስለዚህ ኃጢአት የሚያሰራን አሁን ለምንድን ነው የእኛ የሞተ መስሎ ከእንግዲህ ኃጢአት የምናደርግ ስለማይመስል እድል ከሰጠን ይሆናል። ታዲያ እንዴት ነው እድል የምንሰጥ? አንደኛ ነገር ምን ማለት ነው? ተሻረ ማለት ከእንግዲህ ለኃጢአት እኛ አንሰጥም ማለት ነው። ምን ማለት ነው? ለኃጢአት ቅጥረኛ አንሆንም ማለት ነው። ተሽሯል። አንድ ሰውዬ ተሽሯል ከተባለ ስልጣን የለውም በእኛ ላይ አለቃ አይሆንም ማለት ነው አለ። ስለዚህ ምንድነው ስም ልንሰጥ? አቶ ኃጢያት እንዳለ ስም ጋጂ ስለሆነ ወይ ጠቅላይ ሚኒስትር ኃጢያት እንበል። አሁን ከጠቅላይ ሚኒስትር ኃጢያት ለሱ ከመስራት ተሰናብተን ማለት ነው። አሁን ያ ማለት ምንድነው? የሚሳደብ የነበረው ምላስ፣ ቁማርተኛው ነው እጅ፣ ሌባ የሆነው እጅ ምን ይሆናል? ለኃጢያት መገዛት ትቶ ማንንም አገልግል ይጀምራል፣ ለጽድቅ ማገልገል ይጀምራል ማለት ነው። የጽድቅ አገልጋይ ሆነ ማለት ነው። አያችሁ? ያን ነው እንጂ ኃጢያት ሞት አይደለ። አሁንም በእኛ ውስጥ አለ፣ አሁን ሙሉ ኃይል አለ። እድል ከሰጠን ይሆናል። እና ሌላ ደግሞ ምንድን መሰላችሁ ትልቁ ችግር? ይሄ አንዱ ይህንን አጥርተዋል ማወቅ። ሁለተኛው ግን ችግራችን ምንድን ነው? ሰይጣን ይመጣል። ሰይጣን ይመጣና በክርስቶስ ውስጥ እያየን የምንኖረው እየቆጠርን ከምንኖረው ወደ ራሳችን እንድናይ ምን ይላል? እንዴ ያ ምኞት ብቅ ብቅ ሲል እንዴ ሞች አሉ ትላለ። ይሄ ምኞት ምንድን ነው? የሚንቀሳቀስ ነገር እኮ አለ በህይወት። ምንድን የሞተ ሰው ነው እንዴ እንደዚህ የሚሆን? አረ እባክህ ይለኝ። ከዛ ምን ይላል? ወደ ክርስቶስን እያየን እንደመኖር ምን ይላል? ማየት ይጀምራል ወደ ራሳችን። ግን እሱም ብቻ አይደለም የሚያደርገው፣ ሰይጣን ስሜታችንን ይመርዘዋል። አያችሁ? ስሜታችን ውስጥ ይገባል። ስሜታችን ምንድን ነው? ድሮ ኃጢአት ስናየው እንደዚህ ከቆጠራችሁና እንደዚህ መኖር ስትጀምሩ ኃጢአትን መጸየፍ ትጀምራላችሁ አይደል? አሁን ኃጢአት ስታስቡ ደስ ደስ ይላችኋል። የጽድቅን ነገር እግዚአብሔርን ስታደርጉ ደግሞ ይደብራችኋል። ይሄ ታዲያኛ ደግሞ የራሳችንም ስሜት ይመስለናል። ችግሩ ይሄ ሰይጣን እኮ የሚሰጠን ይሄ ሰይጣን አልቀበልም ብንል እኳ ይሄዳል። የራሳችን ስሜት ይመስለናል። ምንድ ነው ድሮ የጠላሁት ኃጢአት ለምን ወደኋለሁ? አሁን ደስ ደስ ስለ ኃጢአት ገና ስታስቡ ደስ ደስ ይል። ያ እግዚአብሔር ነገር በቃ። ከዛ ደግሞ እሱ ብቻ በስሜታችን ብቻ አይደለም። ምክንያቱም ሰይጣን ጥሩ አታላይ ምንድ ነው? ዝም ብሎ በናገር ብቻ አይደለም፣ ብዙ ነገር ነው የሚሰራው። በድርጊቱ በምኑም ነው አለም ያታልለው። ሌላ ደግሞ ሀሳብ ይሰጠናል። ምን አይነት ሀሳብ ይሰጠናል? በእውነት ሞተሃል ለኃጢአት? አልሞትክም እኮ። ምን ማለት ነው? የእግዚአብሔር እውነት በመገለጥ የተሰጠንን እውነት መጠራጠር ጀምራል። ያ በጣም ትልቅ ስህተት ነው። እግዚአብሔር ዝም ብሎ አይደለም የጻፈው፣ በመገለጥ ወደ እኛ የመጣ እውነት ስለሆነ መጠራጠር ጀምራል። አያችሁ? ያንን አእምሯችን ሲከት አሁንም እውነትም አልሞትኩም ይላል። የእሱ እኮ ሀሳብ ነው የመጣው አእምሯችን ውስጥ። ሔዋንን እንዴት እንዳሳታት ትዝ ይላችኋል? ምንድን ነው ያላት? በሆኑ እግዚአብሔር አትብሉ ብሏል? አዎ ትሞት ምን ብሏል? እንደዚህ እንደዚህ ብሏል ብላ ከአብ ጋር ትናገራለች። ትሞት አላችሁ። አይ እንደሱ እንዳትሆኑ ብሎ ነው እንጂ አትሞቱ ማለት። ልክ እንደዛ እንዳላት ያንን ቦታ ስታዩት ወዲያው ፍሬውን ስታይ ምን ሆናል? ለአይን መልካም ያማረ መሆኑ፣ ለመብላት የሚያጎመች፣ ለጥበብ መልካም እንደሆነ አየች። ስንቴ ትመላለሳለች፣ ስንቴ አይተዋለች ከዚህ በፊት ያን ፍሬ። አትራክት አድርጓ ታውቅ ደ ሞመንት የሰይጣንን ሰጀሽን ስትቀበል አትራክት ማድረግ ጀመር። ለምን? የእግዚአብሔርን እውነት መጠራጠር ጀመረች። እግዚአብሔር የተናገራትን መጠራጠር ጀመረች። እንደዚሁ ነው እኛም። ልክ የእግዚአብሔርን እውነት መጠራጠር ስንጀምር የምንጸየፈው ኃጢአት አሁን አትራክት ያደረገናል። የሚያማረን እንዲህ ለካ ኃጢአት ያማረን እንዲህ ያስቆመጫል ያንን ኃጢአት ባረግ እንዲህ ለጥበብም እንዲ አስማርት ያደረገኛል። እንዴ ዝም ብዬ እኮ እኔ ክርስቲያን ብዬ እንትን ላለሁ እንዲ የጠዘየፍ ነው ኃጢአት ነው ምላችሁ እንዲ መስረቅ ስን ማታለል አይደለም ይሄ ስማርትነት ነው ላለ ምን አለ እንደ ሲባረግ ዝሙቱም አይ በቃ እኔ ደስ ይለኛል እንዲ ምን አለ ሌላውም ነው ፖርኖግራፊ እንዲ ባይሆን እንዲ ደስ ደስ የሚል ነገር ያመጣ እንዲ ከዛ በኋላ እኮ አንዳንዴ ልጸልይም እንኳን አንዳንድ ሰዎች እንደዚያ አጋጥሞኛል እንደዚህ አድርጌ ኃጢአት እንደዚህ አይነት ንስሐ ገባ። አይ እኔ እንደዛ ካረኩ አለ እንደውም የጸሎት ጸጋ አገኛለሁ ይላሉ ሰዎች። ለምን እንደታል? ሰይጣን ይሰጣቸዋል። ጸልይ ጸልይ ይላቸዋል። ያኔ ንስሐ ይገባሉ፣ ያለቅሳል። ጌታ ዳካኝ ይላሉ። አያችሁ፣ የእግዚአብሔርን እውነት ስንጠራጠር ትልቅ ችግር ነው የሚሆን እና አትራክት ያደርገናል። እዚህ ደረጃ ከደረስን የጊዜ ጉዳይ ነው እንጂ እንወድቃለን። አያችሁ፣ እግዚአብሔር እውነት ምንድን ነው? ሞታችኋል ብሎ በመገለጥ መጥቷል። ያንን እየቆጠራችሁ እምነት ሰጥቻችኋሉ። መጀመሪያ ለመቁጠር እምነት ተሰጥቶናል፣ ግን ሜንቴን ለማድረግ ግን እያየነው ነው። የእኛ ኃላፊነት ያች አይ አምነት ጎደለኝ ሰጥቼ ነበር አይነን ከዛ ስለወረድኩ ነው እምነት የጠፍ ጎደለልኩም እግዚአብሔር የሰጠንን እግዚአብሔር እዛ ካደረሰን በኋላ ግን ጌታን አይተን ብዝመኖራል ሰይጣን ያን አይነ ሰጀሽ ሲሰጥ ኖ ሞቻለሁ ይላል እግዚአብሔር ቃል እሱን ይቀበላል እንትን እንከሳከሳል አላይም እንዴ ይሄንን ይያለ መኖር መቻል አለበት እንደዛ ስንል ነው የደሉ ህይወት የምንኖረው እና እዚህ ላይ ታዲያ የትኛው እውነት ነው ምን ይቀበለው አያችሁ በአይን የሚታየው ነው ወይስ የማይታየው? የሚዳሰሰው ነው እውነት ነው ወይስ የማይዳሰሰው? የተፈጠረ ናቹራል የሆነው ነው ወይስ መንፈሳዊ የሆነው? እንደውም ምን በግል ህይወታችን እለት የሚታየው ነው ወይስ በክርስቶስ የሆነው? አያችሁ ሁለት ሁለት ነው ያለው። ጊዜያዊ የሆነው ወይስ ዘላለማዊ የሆነው? ይሄ ቅድም ያነበብኳችሁ ክፍል እኮ ይሄን ነው የሚያነሳው። የሚታየው ሳይሆን የማይታየው የማይታየውን ብትመለከቱ ጊዜያዊ የሆነው ሳይሆን ዘላለማዊ የሆነው ብትመለከቱ የሚለው ነው። ሁለት እውነት ነው ይቀርባል። የቱን ነው የምናምነው? የቱን ነው የምንመርጠው? አንድ ነገር ማወቅ አለባችሁ። የእግዚአብሔርን እውነት የሚቃረን ነገር ሁሌ የሰይጣን ሐሰት ነው። በአይን የሚታየው ሐሰት ሆኖ እኮ አይደለም ይሄን እንምላችሁ። በአይን የሚታየው የሚዳሰሰው የግል ህይወታችን ያለ ፌለር ሐሰት ሆኖ አይደለም። ግን የእግዚአብሔር ቃል የበለጠ እውነት ነው የሚናገረው። ግን ያች ያ እውነትም ቢሆን ከዛ የበለጠ ያ እውነት ካለ ይሄኛው ሐሰት ነው ማለት ነው። ያች እና የሚዳሰሰውና በህይወታችን የሚታየውን እውነት ለመንፈሳዊና ለማይታየው ለዘላለማዊ እውነት መገዛት አለበት። አያችሁ የሚታየው የሚዳሰሰው በግል ህይወታችን የምናየው እውነት ነው። እውነት ሐሰት ሆኖ አይደለም፣ እውነት ነው። በግል ህይወታችን ፌለር አለ፣ ይሄ የሚታየው ነው። ግን የማይታየው የማይዳሰሰው በክርስቶስ የሆነው እኛ ጋር ነው። በክርስቶስ የሆነው ለሌላ ሁሉ እውነት መገዝ በላይ መሆን አለበት። ሌላ ሁሉ ምን እውነት ምን እላቸው ሁሉ ለዛ መገዛት አለባቸው። አያችሁ ይሄን? ለዚህ ነው ጠላት ይሄንን ሲያመጣ ምኞትን ሲያመጣ ኖ ኢየሱስ ያ እውነት ትልቁ እውነት ሞታል ብሏል፣ ለእግዚአብሔር ሕያው ሆነሃል ብሏል። የድል ህይወት ነው የሚያኖር ማ ክርስቶስ ነው የሚያኖር። አንተ ሴት ነህ፣ በክርስቶስ ውስጥ ነው ራሴን የማየው፣ እዛ ነው ያለሁት። ግን ሰይጣን እዚህ እንድናይ ነው እንዴ? ይሄው የሚንቀሳቀሳል። ጊዜያዊ የሆነ የሚዳሰሰው አንተ ህይወት ሪያሊቲውን አይደለም የምታዩት፣ ሪያሊቲ ያልሆነው። ምክንያቱም እሱ ዘላለማዊ እውነተኛም ሪያሊቲው ደግሞ እሱ ነው። አያችሁ፣ በጣም ይህንን ማስተዋል አለብን። ይሄ ጌታን ስንድን ይህንን እኮ ያልነው አይደለ? ሰዎች ምንድን ነው የምታምኑ ሲል ጌታን የት የምታየውን ጌታ የሌለ ነገር ፕሩቭ አድርግን እኔ ጌታን። ያኔ ስናምን አልተጠራጠርም። በክርስትና ህይወት በጽድቅ ህይወት ለመኖር ግን እንጠራጠራለን። ሞታል ከእንግዲህ ለአንተ አታደርግም፣ አንተ ኃጢአተኛው አሁን በክርስቶስ አዲስ ሰው ተሰጥቷል፣ እሱ ደግሞ ጽድቅ ብቻ ነው የሚያደርገው ተብለን ሪያሊቲውን አላምንም ብለን ስንሄድ፣ እለት እለት ግን በዚህ እውነት ስንኖር ምን ይሆናል? ሳናውቁ የጽድቅ ህይወት በእኛ ህይወት እየተገለጸ ለመገለጹም ደግሞ ኃላፊነት መስጠት የለም። እየተገለጸ ነው ብለ ጌታን ብቻ እዩ ነው እያየን ነው የምንሄድ። አያችሁ፣ ከዚህ ጋር እስቲ ሁለተኛ ቆሮንቶስ ምዕራፍ 5ን እንየው። እዚሁ ፔጁን አትቀይሩትም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ምን ይላል? እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና። በእምነት እንጂ በማየት። ስለዚህ በእምነት የሚኖር ሰው በማየት አይመላለስም። ለምሳሌ አሁን አንድ እውር ሰው ምን ይላል? ከዚህ ልጅነቱ ወር የሆነ ሰው ሁሉ ነገር ጨለማ ነው፣ የፀሐይ ብርሃን ምትሉት የለም ቢለን ምንድን ነው? እውነቱን ነው ለሱ አይደለ? እንደዛ ስላለ ፀሐይ ብርሃን የለም ብለን ያንን እውነት የፀሐይ መኖር እውነት እንክዳለን? አንክድም። ለሱ ግን ስለማያየው እንደዛ ስለሚል በእርሱ ህይወት እውን አይደለም። ግን እውነቱን ነው ጨለማ ብቻ ስለሚያይ ነው አይደለ? የእግዚአብሔርም እውነት ባናየውም ብንቀበለው ባንቀበለው በህይወታችን ቢታይ ባይታይ እውነት ሆኖ መቅረቱ አይቀርም። ሁሌ የዘላለም እውነት ነው የእግዚአብሔር እውነት። ሞታችኋል ከክርስቶስ ጋር በእግዚአብሔር ሕያዋን ሆናችሁ የጽድቅ ኑሮ ነው የምትሉት የእግዚአብሔር እውነት ስለሆነ ብንቀበለው ባንቀበለው ግን ባንቀበል ምን ይሆናል? ያ የተባለልን እውነት በእኛ ሕይወት እውን አይሆንም። አያችሁ? አንድ ነገር ማወቅ ያለባችሁ የምድራዊ ነገሮችን ሁሉ እንዴት ነው በእኛ ሕይወት ውስጥ እውን የሚሆን? ማየት የስሜት ህዋሳት ይባላል። በስሜት ህዋሳት በማየት በመዳሰስ በመንካት በማሽተት ነው እውነት የሚሆን አይደል? ይሄ ከሌለን እውን አይሆንም አይደል? ለራሳችን የዘላለማዊ የእግዚአብሔር እውነት በእኛ ሕይወት እውን እንዴት እንደሚሆን ታውቃላችሁ? መንፈሳዊ ህዋሳት፣ መንፈሳዊ ሴንሰር፣ እነዚህ አምስት ሴንሶች እንደሚባሉት መንፈሳዊ ሴንስ በዛ ብቻ ነው እውን የሚሆን። ያ መንፈሳዊ ሴንስ ምንድን ነው? እምነት ይባላል። አያችሁ? የእግዚአብሔር እውነት በእኛ ህይወት ውስጥ የማይታየው የዘላለም እውነት በእኛ ህይወት ውስጥ የሚታየው በመንፈሳዊ ሴንስ ስናየው፣ በእምነት ስናየው ብቻ። በእምነት የምንኖረው በክርስቶስን እያየ የምንኖረው ለዚህ። አንድ ታሪክ አለ፣ ሰምታችሁ ሊሆን ይችላል። ሶስት ሰዎች ተራራ፣ ትልቅ ተራራ ሊወጡ ተነሱ። ሶስት ሰዎች፣ የመጀመሪያው ሰው እውነት ይባላል፣ የእግዚአብሔር እውነት። ሁለተኛው ሰው እምነት ይባላል። ሶስተኛው ሰው ህይወት፣ የህይወት ልምምድ ይባላል። ስለዚህ የመጀመሪያው ሰው እውነት ዝም ብሎ መውጣት ጀመረ። ወደ ግራ ወደ ቀኝ አይልም፣ ወደ ኋላ አይልም፣ ዝም ብሎ ይወጣል። እምነት ደግሞ ተከትሎት እሱን እየተከተለ ይወጣል። እሱም በግረ ግራ ወደ ቀኝ አይልም፣ ዝም ብሎ ይሄዳል። ከዛ ህይወትም ተከትሎት ይሄዳል። እንደዚህ የሉ ሶስቱ ይሄዳል። ከዛ መሃል ላይ ሲደርሱ እምነት ህይወት እየተከተለኝ ነው አይደለም ይልና ዞር ብሎ ማየት ህይወትን ሲል ልክ እንደ አዳልጠውና ይወድቃል። ልክ እሱ የእሱ መውደቅ ብቻ አይደለም ህይወትንም ይዞ ይወድቃል። አያችሁ? እምነታችን ሲወድቅ ህይወታችን ይወድቃል። እውነትስ ወደቀ? አልወደቀም። የእግዚአብሔር እውነት ለዘላለም እውነት ነው፣ ይሄዳል። እሱ አይቀየርም። እኛ አመንነው አላመንነው እሱ አይቀየርም። ተቀበልና ተቀበል የእግዚአብሔር እውነት ነው። እኛ ግን በእኛ ህይወት ውስጥ እንዳይሆን እምነት ሲጠፋ ህይወት ይጠፋል። አያችሁ? ስለዚህ ሰይጣን ታዲያ ምን ያደርጋል? በህይወታችን ማስረጃ ያመጣል። የድካማችንን የውድቃታችን ታሪካችን፣ የአንተ ታሪክ የኃጢአት ኑሮ አይደል? ድካማችንን መጸለይ ሲያቅተን ያመጣብናል። ባህሪያችንን በቃ እንደ ተራራ የማስረጃ መዛት እንደ ተራራ ያመጣል። ያን ለምን? ከክርስቶስ አይናችን ተነስቶ እሱ እንድናይ። እውነቱን ነው ደግሞ፣ ሐሰት አይደለም እንዳልኳችሁ፣ እውነት ነው። ግን እምነትና ተራራ አብሮ መኖር አይችሉም። ወይ ተራራው መሄድ አለበት ወይ እምነት መሄድ አለበት። ሁለቱ አብሮ ይኖራል። እግዚአብሔር ቃል እንደዘር እምነት ቢኖራችሁ ተራራው ይፈነቀላል ይሄዳል እኮ አይደለም ያለው። እምነት ከሌላችሁ ነው ተራራ የሚኖርና ተራራውና እምነቱ አብሮ አይኖርም። የሚያሳዝነው ግን በብዙዎቻችን እምነት ሄድና ተራራው ይቀራል። አይ እኔ የሚያሳዝን ህይወት ነው ያለኝ ጌታው ነው የኛ አንድ ካምብቻ ይሰብል እንኖራለን። በእምነት ብንኖር ግን ተራራው ይሄ ማስረጃ የሆነ ሁሉ ይሄዳል። ያ ድካሙ ሙሉ እየጠፋ ይሄዳል። ስለዚህ ዋናው ራሳችን በክርስቶስ ውስጥ እያየን መኖር፣ ሁሌ ምን ሐሳባችን ኢየሱስ ላይ ተተክሎ ሐሳባችን ፕሪኦኩፓይድ መሆን ያለበት ምንድን የእግዚአብሔር ቃል እንደሚለው በኢየሱስ ላይ ተተክሎ ቢኖር ምን ያለ ይሄ በእግዚአብሔር ቃል የተናገረው እውነት በእኛ ህይወት መገለጽ ይጀምራል። እና ዋናው እሱ ነው። እንግዲህ ዋናው ሰይጣንም ጠላትም ይዋጋን እዚህ ላይ ነው። እና እሱ ላይ መጠንቀቅ ይኖርብናል። እሺ፣ ወደ ሁለተኛው ክፍል እንሂድ። ሮሜ ማለት የሚቀጥለው ክፍል ሮሜ 6 ቅድም ደጋግሜ ያልኩት ነው። ሮሜ 6 እንግዲህ ማወቅ አለን፣ መቁጠር አለን። አሁን ሶስተኛው ደግሞ ልንሄድ ነው። ሮሜ 6 ቁጥር 12 እና 13 እንሂድ እስቲ። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ ጠርቅ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ ጠርቅ አድርጋችሁ ለእግዚአብሔር አቅርቡ ይላል። እዚህ ላይ እንግዲህ የምናየው ምንድን ነው? ምን አቅርቡ? ከቆጠራችሁ በኋላ እንደገና ምን አድርጉ? ራሳችሁን ለእግዚአብሔር አቅርቡ። እስካሁን የእግዚአብሔር ስራ እንዳልኳችሁ ማወቅ እግዚአብሔር ሥራ ነው ለመቁጠር የሚሰጠን እምነት ግን የኛ ኃላፊነት ምንድነው ራሳችንን ለእግዚአብሔር ማቅረብ እዚህ ላይ ምን ይቻል ብዙ ክርስቲያኖች የሚቸገሩት ምንድነው ታውቃላችሁ የሚያቀርቡት አሮጌ ሰዋቸው ጌታ የሚለው ግን አሮጌ ሰው ተወግዷል ማንን አቅርቡ አዲሱን ሰው ሞትና ትንሣኤ ውስጥ ያለፈውን ሰው ነው ጌታ አቅርቡ የሚለው ምን ማለት ነው? ከትንሣኤ በፊት የጀመረ ነገር ሁሉ በመስቀል መወገድ አለበት ነው። ከትንሣኤ በፊት ጨዋ ሰው ብንሆን፣ የተማርን ብንሆን፣ ጊፍትድ ብንሆን መወገድ አለበት ነው። እሱ ለእኔ አይጠቅመኝ። ወገድ አዲሱ ፍጥረት የሚሸጋገረው መቼ ነው? ማን ነው? ከትንሣኤ ወዲህ ጌታ በእኛ ሕይወት የሠራው ነገር ብቻ እንጂ ሥጋ ሥጋ ነው። አይ ጌታ ሆይ እኔ ብሞትም እቺን ነገር አትግደልብኝ እኔ እኮ ጨዋ ሰው ነኝ እንደዚህ እኔ ስንት ነገር በኖሬ እኮ ስንት ጊፍት አለኝ ይህንን ይዤ እግዚአብሔር ቤት ውስጥ ልኖር እንጂ እንደ ስንል ነው ከትንሣኤ በፊት የሆነ ሁሉ በመስቀል ተወግዷል የሚለው ለዚህ ነው አቅርቡ የሚለው አዲሱን ሰው ነው በሞትና ትንሣኤ ውስጥ ያለፈው አያችሁ በዚህ በዓለማት በዩኒቨርስ ሁሉ አንድ መልካም ፍሬ የሚያፈራ ህይወት ያለው አንድ እሱም ኢየሱስ ያ ህይወት በአላፍ አማኞች ውስጥ ተተክሎ ነው ያለው አያችሁ አዲሱ ሰው ማለት ያችን ነው በቃ ሌላ ከሱ የተለየ ህይወት የለም ስለዚህ በሞትና በትንሣኤ ውስጥ ያላለፈ ክርስቲያን የሚያቀርበው ነገር የለም ማለት ነው አያችሁ ብናቀርብም እግዚአብሔር አይቀበልም አሮጌ ሰዋችን ብናቀርብ ክርስቲያን ነን ግን ማቅረብ ማለት ምን ማለት እንደሆነ ታውቃላችሁ መቀደስ ማለት ነው አይደል መቀደስ ነው ለእግዚአብሔር አቅርቡ ይሄ እዚህ ህይወት አስተያየት ብዙ ጊዜኛ ጽድቅ ይሄን በዚህ ውስጥ ሁሉ ካለፍን ጽድቅ ለማድረግ እንጣጣራለን እንደገና እንወድቃለን ለምን አድርጓል ተባልንም እሱ የኔ ስራ ነው እናንተ ግን ራሳችሁን አቅርቡ ነው የተባለው ማቅረብ መቀደስ ማለት ምን ማለት ነው ራስን ለእግዚአብሔር መለየት ማለት ነው አይደል እንጂ ርኩስ ነገር ማስወገድ ይመስላችኋል እንደዛ ነው ብዙ ጊዜ ምንድነው መቀደስ ማለት ርኩስ ነገር ማስወገድ በብሉይ ኪዳን ለእግዚአብሔር የሚቀደስ ሰዎች ይቀደሳሉ አይደል ለአገልግሎት ይቀደሱና ዘይት ይቀርብ በራሳቸው ላይ ያፈሳል እንስሶች ይቀደሳሉ ለመቅደሱ አይደል ለመስዋዕትነት እቃው የቤተ መቅደሱ እቃው ራሱ ወርቁ ምኑ ሁሉ ተቀድሶ ነው ይመጣል አይደል ይቀደሳል እንዴት ነው የሚያደርጉት አጥፈነው ቆሻሻና ሶግድለት ሲያርጉ ታያላችሁ እንዴ እንስሳውን ቆቆ እናጽዳው አይደለም እኮ እኛ እንደዛ ነው መቀደስ የምናየው ሰውም ሲቀደስ ቆቆ አንተ በደንብ ታጥበ ውስጥም ነገር ብዙ መስራት አለበት አይባልም አይደል ራስ ከእንግዲህ ወዳ ለእግዚአብሔር ብቻ እሆናለሁ ብሎ መሰጠት መቀደስ ማለት አያችሁ መቀደስ ማለት ይሄ ነው የጽድቅ ጥርቅቃ መሆን ማለት ይሄ ነው ራሳችንን ይሄ ነው አያችሁ ይሄን ስለማናውቅ እኛ ራሳችን ለመቀደስ ለማጥራት ስንል ብዙ ላይ እንወድቃለን ግን ከእንግዲህ የእግዚአብሔር ነኝ ብቻ ብለን ራሳችን ስንለይ የእግዚአብሔር ነገር በእኛ ውስጥ ይወጣል ማለት ነው ተለየን ተቀደስን ማለት ነው ሌላው ደግሞ የሚገርማችሁ ብዙዎች ሰዎች ራሳቸውን የሚለዩት ለምንድን ነው ለአገልግሎት ነው አይደል እኔ ተለይቻለሁ ጌታ ግን ራሳችሁን ለዩ ቀድሱ የሚለው ለምንድን ነው ለፈቃዱ ነው በጣም ትልቅ ልዩነት አለ እንደውም ያሳዝናችሁ ብዙዎች ለአገልግሎት የወጡ ሰዎች አሮጌውን ሰው ነው ለአገልግሎት የለዩት እግዚአብሔር የማይቀበለው አሮጌ ሰው ተለይቶ ሲያገለግል ምንም ፋዳ የሌለው ነገር ነው የሚሰራ አያችሁ እና ዋናው ለእግዚአብሔር ፈቃድ መለየት ነው እግዚአብሔር ለሚያደርገን አገልጋይ ሁን አንሁን እግዚአብሔር ለሚልከን ነገር ለሁሉ ነገር ለእግዚአብሔር ፈቃድ መለየት ነው ማን ነው የሚለየው ግን አዲሱ ሰው ስለዚህ ራሳችን የምናቀርበውና የምንለየው በእኛ ላይ አለቃ መሆን ያለበት አዛዥ መሆን ያለበት ማን ነው ማለት ነው ኢየሱስ ነው እኛ አይደለም ማለት ነው ይሄ ነው እኮ መቀደስ ማለት እሱ ነው አዛዥ ማለት ነው እንጂ ኃጢአት አለማድረግ አይደለም ፕሊዝ እኔ ብዙ ጊዜ ተቸግሬ ለተማርኩት ነው እና እሱ በደሙ ስለገዛ መብት አለው አይደል ግን መብት አለኝ ብሎ ይወስድ እኛ ባሪያዎች እንድንሆን ፈቃደኛ ካልሆነ ያስገድደን ያኔ ነው ለሱ የምንቀደሰው ያኔ ነው እሱ ጌታ የሚሆነው በሕይወታችን አያችሁ አሁን ለምሳሌ በኪሴ ውስጥ ለምሳሌ አበጋዝ 100 ብር ቢሰጠ ይሄንን አስቀምጥልኝ ቢለኝ ብዙ ጊዜ አበጋዝን ነው እንግዲህ ምሳሌ ምክፈል ተቀው ኤኒዌይ ቢሰጠ ምን አደርጋለሁ ሄጄ ስወጣ መንገድ ላይ ያማረኝን ነገር አውጥቼ ገዛበታለሁ እንዴ ያምሮኛል እሱ እኮ የሰጠኝ ገንዘብ ነው አይደል ባለፈው ጊዜ ለባለ ብሎኛል አሁን ደግሞ ሌላ ነገር ይለኛል አይደል ያለፈው ሲዲ እና አላረግ የአበጋዝ ነው እና የፈለኩትን ነገር አላረግ እሱ አርግ ያለኝ ነገር ካላረጋል ካላለኝ ዝብየ ነው ማስቀመጠው ተጠንቅቄ አይደል የሱ ንብረት ነው እንደዚህ ነው ህይወታችሁ ጉልበታችሁ አቅማችሁ ጊዜያችሁ የጌታ ስለሆነ እንደፈለጋችሁ አትጠቀሙ ነው እኮ የሚለው እግዚአብሔር ለፈቀደ ነገር ነው መጠቀም የሚፈቀድልን አያችሁ ግን ካለፈው ጊዜ እንዳልኳችሁ ራሳችን ስንሰጥ ምን ይሆናል ጌታ ሰጥቻለሁ ብለን ራሳችን ስናቀር የምንወዳቸው ወዳጆች ሊኖሩ ይችላሉ የምንወደው ስራ ሊሆን ይችላል የምናከብራቸው ቤተሰቦች ሊሆኑ ይችላሉ ኑሯችን ይሆናል የጌታ ጣት ይመጣና ይሄ የስጋ ነው ይወገድ ይላል ይሄ የስጋ ነው ይወገድ ይላል አልፈልገውም ይላል ይሄ ነው አያችሁ ከባዱ ፓርት እኛ ቅድስና ለማድረግ ጽድቅ ለማድረግ እንጥራለን ኖ ኖ ያንተ ነው ትዳሬ ያንተ ነው ስራዬ ያንተ ነው ህይወቴ ያንተ ነው ልጆቼ ያንተ ናቸው ወዳጆች ምላቸው ያንተ ናቸው ሁሉ ስንል ኖ ኖ ይሄ ከስጋ ነው ይወገድ ማለት ይጀምራል አያችሁ ያ ነው ከባዱ እንደዛ ሲል ሮሜ 12 ምንድነው የሚለው የእግዚአብሔር ፈቃድ ምንድነው ይላል በጎ ፍጹምና ደስ የሚያሰኝ ነው ይላል አይደል የእግዚአብሔር ፈቃድ ደስ የሚያሰኝ ነው እንላለን ያኔ በጎ ነው እንላለን ያንን ካላለን እግዚአብሔር ስቶን ይላል ግድ የለም ውሰደው ጌታው ያንተ ፈቃድ ነው ከሆነ ደስ ይለኛል ደስ የሚያሰኝ ያንተ ፈቃድ ነው በጎ ነው ፍጹም ነው ያንተ የሚል ህይወት ይሄ ነው ራስን ማቅረብ ማለት ይሄ ነው መቀደስ ማለት አንዳንዶቻችን ይህን ነገር ስናስብ ልናስበው አንፈልግም እንኳን ልንጸልይበት በዚህ ጉዳይ ልናስበው አንፈልግም ለምን መሰላችሁ ስናስበው ገና ሰላማችን ይጠፋል እግዚአብሔር ይህን አስወግድ ብለኝ ምን እላለሁ ግን የሚያሳዝነው እግዚአብሔር በእኛ ህይወት ባለቤት ካልሆነ አዛዥና አለቃ ካልሆነ የእግዚአብሔር መገኘት እየተሰማን መኖር አንችልም የእግዚአብሔር ኃይል በእኛ ህይወት ውስጥ አይታይም በጣም ትልቁ ነገር ነው ቀላል ነው የእግዚአብሔርን ራሳችን ሳንሰጥ መኖር ይቻላል ግን የእግዚአብሔር መገኘት ብዙ ክርስቲያኖች እግዚአብሔር መንፈስ ቅዱስ በውስጣቸው ኖሮ መገኘቱ ሳይሰማቸው ነው የሚኖሩት አይደል የእግዚአብሔር ኃይል አይገለጽም ለምን እንደሆነ ታውቃላችሁ ራሳችሁን ስላልሰጡ ራሳችን ብንሰጥ ወደዳችሁን ጠላችሁ የእግዚአብሔር መገኘት ይታወቀናል እሱ ባለቤት ከሆነ ያውቅበታል የእግዚአብሔር ኃይል በእኛ ህይወት መገለጥ ይጀምራል አሁን ልብስ ልታሰፉ ልብስ ሰፊ ጋር ብትሄዱ ዝም ብላችሁ ልብስ ፋል ጨርቅ አምጣ ይሲ አይ ጨርቅ አልሰጥህም ወይ ልግዛ ወይ ከገንዘብ ስጠኝና ገዝቼ ጨርቅ ገዝቼ ስል ኖ ዝም ብለህ ስፋ ብንለው እንዴት ይሰፋል አይደል የግድ ጨርቅ ያስፈልጋል እንደዚሁ ነው እኮ ጌታ በህይወቴ ስራ ያንተ ህይወት አንተ መስዬ መኖር ፈልጋለሁ ኢየሱስ እንዴ እሱ በእኛ ህይወት እንዲሰራ ከፈለገ ህይወታችን መስጠት አለብን እኛ ግን አይ አይደለም ጊዜ እኔ ነው ገንዘቤ እኔ ነው ይሄ እንት ያን አንተ ግን እንዲሁ ብቻ አንድ ቀን መንግስተ ሰማይ እገባለሁ በቃ እንደዛ ከሆነ ጌታ ህይወቱን አይኖርም በእኛ ህይወት ውስጥ አይገለጽም የጌታ ነገር ይቅር የተባለ ኃጢአተኛና ማንኛውም ተራ ኃጢአተኛ ተራ የሚለው እንኳን ቃል አልወደው ማንኛውም ኃጢአተኛ አንድ ነው ይቅር የተባለ ኃጢአተኛ ክርስቲያን አይደል ሌላ ማንኛውም ኃጢአት ጌታን አያውቅም የደህንነትን ያህል ልዩነት አለው አይደል ራሱን ለእግዚአብሔር ያቀረበ ክርስቲያንና ሌላው ክርስቲያን እንደዚህ ልዩነቱ ያን ያህል ነው ልዩነቱ ራሳችን ሳናቀርብ የምንኖረው ክርስትና ህይወትና ራሳችን አቅርብ የምንኖረው እስከዛ አይነት ዲፍረንስ አለ አንድ አይሆን እና ይሄ ደግሞ ራሳችን ማቅረብ የየለት ጉዳይ ነው አንድ ቀን የምናደርገው አይደለም አይ የዛሬ ስንት ዓመት ራሴን አቅርብ ኖ ኤቭሪዴ ራሳችን ለእግዚአብሔር እያቀረብን ነው የምንኖረው እኛ ያችሁ እግዚአብሔር ባለ አደራዎች ለእኛ ህይወት ባለ አደራ ጠባቂዎች አድርጎ ነው የሰጠን እና ዊዛውት ሪዘርቬሽን ለጌታ ሁሉ መስጠት ይኖርብናል አለዚያ የጌታ ነገር በእኛ አይታይም የባሪያነትን ቦታ ካለዘን ጌታ የጌትነትን ቦታ ይዘን ስለዚህ ይሄ ግልጽ ነው አለ እስቲ ደግሞ ወደሚቀጥለው እንሂድ አይዟችሁ ብዙ አቆያችሁ እንጨርሳል ሮሜ 6 ቁጥር 14 ምን ይላል እንግዲህ እዚህ ደረጃ ከተደረሰ በኋላ ደግሞ ቁጥር 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከህግ በታች አይደላችሁምና እንግዲህ ምንም ከጸጋ በታች እንጂ ከሕግ በታች ስላልሆነ ኃጢአት እንስራን አይደለም ይላል። ይሄ እንግዲህ ደግሞ ሌላ ደረጃ አንድ ሰው ለኃጢአት እንደሞተ እና ለእግዚአብሔር ሕያው እንደሆነ ካወቀ በመገለጥ መጥቶለት ከተገለጠለት ካወቀ ከራሱ ከዛ ደግሞ ቆጥሮ ከኖረ ካላ ደግሞ አልፎ ራሱን ለእግዚአብሔር ካቀረበ በኋላ ምን የሚፈጠር ነገር አለ መሰላችሁ? አሁን ጌታ ሕይወቴ ለወጠ ህይወቴ ተለወጠ እንግዲህ ጌታ ላስደስተው ለጊዜ ጌታ ላርካው ብሎ አንድ አንድ ነገር ማድረግ የሚጀምር ሰው ያለው ህይወት ነው። ይሄ ሮሜ 6:14 እቺ ጥቅስ ዘሆ ሮሜ 7ን በዚህች ጥቅስ ላይ ተመስርቶ ነው የተነተነው። ሐዋርያ ጳውሎስ ሚናገረው የእግዚአብሔርን ፈቃድ ስለወደድ ማድረግ ይመስላል ማድረግ ምን ይችላል ይመስላል ግን አይደለም። አያችሁ ሐዋርያ ጳውሎስ ለዚህ ነው ምዕራፍ 7 ላይ የተቸገረው። ምዕራፍ 6 ከኃጢአት ነፃ ምንወጣበት ነው። አቶ ኃጢአት ምዕራፍ 7 ከህግ ነፃ ምንወጣበት አያችሁ። ምንድነው ህግ የሚሆን ደጋግመን ከዛ ምን የእግዚአብሔርን ነገር ለማድረግ ስን መጸለይ ስን ያቀተናል ማገልገል ስን ያቀተናል ጽድቅ ማድረግ ስን አሁን ከኃጢአት ነፃ ወጥተናል እኮ ያቀተናል። አሁንም አይ በደንብ ስላላደረኩን አሁን ላድርገው እንዴ ፋስት ስላላደረኩን ዛሬ ያልጸው መጸለይ ያቀተን ፋስት እናደርጋ ያቀተናል ብዙ ነገር እንደውም አንዳ ሳናቅ ኃጢአት መመኘት እንጀምራለን። ምክንያቱም ደጋግመን ከእግዚአብሔር ውጪ ፈቃድ ይወጣል ከዛ ገና ከኃጢአት ከጸሎት ሳንነሳ እንደምንሸነፍ ይገባል። ለመሰላችሁ እኛ ህግን ስናይ ማድረግ መጠበቅ ያለብን ይመስላል አይደል? ህግ የተሰጠን ለምንድን ነው ይላል እግዚአብሔር ቃል እንድትጠብቁት ነው አይደል? እንድትተላለፉት ነው ይላል። አዲስ ትምህርት ሊሆን ይችላል አይደል? ምን በደል ሊበዛ ህግ ጭምር ገባ ነው ሮሜ 5 ላይ። ስለዚህ ህግን እንድንጠብቁ አልተሰጠንም እንድንተላለፈውና እኛ ሆፕለስ የሆነን ሰዎች ነን እኛ ህግን መጠበቅ አንችልም ብለን እኛን ኮንቪንስ ሊያደርገን ነው ጌታ ይሰጣል እንጂ ያውቃል እኛ እንደማንጠብቀው። ከዛ ነው አያችሁ ህግን መተላለፋችን ማይጠበቅ እንደማንችል ስናውቅ ምን እንላለን? እንደ ሐዋርያ ጳውሎስ በስጋዬ በጎ ነገር እንደሌለ አሁን አውቃለሁ። ድሮ ከኃጢአት ሁሉ ከነጻም በኋላ አቆ አሁን የእግዚአብሔርን መልካም ነገር ህግን መጠበቅ ስም ጽድቅ ነው ማለት ስንል እንሸነፋለን። ትልቁ ችግራችን በራሳችን መጸለይ በራሳችን ማገልገል በራሳችን ቃሉን ማንበብ ስንጀምር ነው። አያችሁ እግዚአብሔር ያስተምረን በእግዚአብሔር ጸጋ ላይ አርክሳለን በራሴ ስል ምን ሆናለሁ? ከጸጋ በታች መሆን ይቀርና ከህግ በታች ሆናለሁ። ከህግ በታች ሆነ ሁሌ ደግሞ ይወድቃል። በጸጋ በታች ምን ነው እግዚአብሔር የሚያደርገው ነው እግዚአብሔር ነው የሚያደርገው። ለምን ይጽድቅ እግዚአብሔር ለማለት ለጨዋነት እንዴ ጌታ ካላደረገው እኮ አላደረገም እኔም አልችልም እኔ እኮ ምንም አቅም የለኝም ጌታ ካላደረገው። ዲፕ ኢንሳይድ ግን አይ ባደረገው ምን ማረግ ያቀር የት ያቀተኛለች ነው ምን ነው ግን ለጨዋነት ወንድሜ ጌታ ታረዳኝ እኮ እኔ እንዴት ሆነ ያለው ጌታ ረድቶኝ ነው ላላል ትት እንድልባል ዲፕ ኢንሳይድ ግን ምን ያቅተኛል ወገኖች ይሄንን መሸነፋችን እንድናውቅ ሲል ነው ህግ የተሰጠን። ስለዚህ በህግ መውደቅን ስንማ እንላለን ከጸጋ በታች ካልሆነ መኖር እንደማንችል እንረዳለን። አያችሁ እና ለዚህ ነው ሐዋርያ ጳውሎስ በዚህ ውስጥ በጣም የተቸገረው እና እንዳላምታታው ይሄ ነው። እሺ ይወላችሁ ሰይጣን ራሱ አሁን በዚህ ደረጃ ሲንደርስ በመፈሳየታችን ሰይጣን ኃጢአት እንድናረግ አይደለም የሚፈልገው በዚህ ደረጃ ምን እንደሚያረግ ታውቃላችሁ? ጽድቅን በራሳችን ጉልበት እንድናረግ ነው የሚያረገው። ልክ በራሳችን ጉልበት ጽድቅን ማረግ ስንጀምር ምን ሆናለን? የእግዚአብሔር ጥበቃ ከኛ ይነሳል። ከዛስ ኃጢአት ላይ መውደቅ የጊዜ ጉዳይ ይሆናል። በሁለተኛ ዓለም ጦርነት የሆነ ታሪክ ሰማ ነው ያነበብኩት ነውና ጃፓኖች ከጀርመን ጋር ሆኖ ነው አይደል የሚዋጉ የነበሩት እና ጃፓኖች ቻይናን ሲዋጉ በቃ መድፍ አላቸው በመድፋቸው መጣ። እነዛ ደግሞ ጠመንጃ ነው ያላቸው ቻይናዎች። ከዛ በቃ አንድ የመድፉ ከመጣ ይጨርሳቸው ምን ያርኩት? ከዛ ግራ ገባቸው። የሰውየውን እንዳይገሉ ሰው ውስጥ በመድፉ ውስጥ ነው እንትንም ታንክ ውስጥ ነው መድፍ አልኩኝ ታንክ ውስጥ ነው ታንኩ አንዴ ከመጣ ይጨርሳቸው እንዴት ያርኩት? እና ከዛ ምን አረጉ? አንድ ሰው እዛ ጠመንጃ ይዞ፣ አንድ ሰው እዚህ ጠመንጃ ይዞ፣ አንድ እዛ ጠመንጃ ይዞ አስቀመጡ። ጦሩ ሌላ ቦታ ተቀምጡ። ከዛ እዚህ ታ ታ ብሎ ይተኩሳል። ባለ ታንኩ ታዲያ ወደዚህ አዙሮ ወደዚህ ይመጣል። ወደዛ ሲሄድ እዚህ ታ ታ ይለ እንደዚህ ነው አሉት። ጦር ያለው እዚህ ነው መለ ይመጣል። ከዛ ደግሞ ታ ጦር ያለው እዚህ መሆን አለበት። ግራ ያገባ። ከዛ ምን ያረፈ ቆየት ነው ያን ያያቸው። ቴክኖሎጂም ስለሌለ አይታየም የውጭ ያለው። ስለዚህ ወጣ ብሎ ለማየት ያል የት ነው ያለው ብሎ ሲል ጧሪ ወይ ገልብታል። ታንኩንም እዛ ይወስዳል። አያችሁ፣ ልክ እንደዚህ ነው ሰይጣን የሚያደርግ። በራሳችን ጽድቅ ስናደርግ እንወጣለን ከጌታ። ጧሪ ገና ያን ኃጢአት ላይ መውደቅ በቃ ቀላል ነው። የራሱ ያደርጋል። በጸጋ መኖርን ተውና በቃ እኛ ግን ምንድን ነው? አይ ጽድቅ እያደረግኩ ነው ጌታ ይመስገን ኖ በይው ስጸልይ ነው ማድረው በራሴ ነው ቃሉ ነው ሳነብ ሰይጣን ደስ ይለዋል። አረ ጥሩ በእጄ ገብቷል ቆይ ነው የሚለን። ስለዚህ ችግር እንደዚህ ደግሞ በኋላ ስንቸገር ጌታው ኃይል ስጠን ጉልበት ስጠን ብለን እንጸልያለን። ችግራችን እንደሆነ ታውቃላችሁ። እንደውም ቶታል ጊቭ አፕ አላደርግም በራሴ አሁንም ትንሽ ኃይል ያለን ይመስለናል። ለዚህ ነው ፈጽሞ የኃይል የለን ብንል ጌታው ከኔ ምንም ይወጣል ብንል በእግዚአብሔር ላይ ታምን እንኖራል። አያችሁ እኛ ለዓለም ለምድራዊ ነገር ለሰይጣናዊ ነገር በጣም ብርቱ ነን። ለመንፈሳዊ ለሰማዩ ነገር ለእግዚአብሔር ነገር ግን በጣም የሰነፍን የሞትን። ይህንን መረዳት አለብን። መንፈሳዊ ለሆነ ነገር በተፈጥሯችን እንደዚህ መንፈሳዊ ከተባለ የእግዚአብሔር ነገር ይደብረናል፣ አይሆነልንም። ደማ በቃ ብርታትም የለን። ኃጢአት ነገር ከሆነ ግን ብርታት ጉልበት አለ። ይህንን መረዳት በጣም ኢምፖርታንት። ይሄ ደግሞ ከእኛ ህይወት አይወጣም። በምድር ላይ እስካለ ይህ እንዳለ እንወቅ። እስቲ ለምሳሌ ተመልከቱ፣ ከሰዎች ጋር ሲሆናችሁ ስለ ዜና ስለ ከረንት አፌር ስታወሩ በቃ በደንብ እናወራለን። ከዛ በኋላ እስቲ ይህን ሰውዬ ጌታን ስለ ጌታ ነገሩ ብሎ ጌታ ሲለ በቃ ምላሳችን ይተሳሰራል። ከየት ነው የሚጀምረው? ወዴት ሄዳለሁ? በቃ ግራ ይገባል። በደንብ ስናወራው ነበር፣ ስንት ነገር ስናጫውተው ጓደኛችን ሆነው አብረን ስታርባክስ እየጠጣን ስንት ነገር ተጫውተናል። ስለ ጌታ ለመናገር ሲል አያችሁ፣ የእግዚአብሔር ነገር እንደዚህ ናቹራል አይመጣልን። እንደዚህ ነን ተፈጥሯችን። እስቲ እዩ ደግሞ አንዳንዴ ስራ ላይ ቆይታችሁ ማታ አምሽታችሁ ወደ ቴኖ ክሎክ ለመጸለይ ስትሉ እንቅልፍ እንቅልፍ ይላል። አንድ አምስት ደቂቃ መጸለይ ያቀታችሁ ወይ ቃሉን አንብብላችሁ ቃሉን ደግሞ ከፍታችሁ ልታነብ ስ አንድ አምስት ደቂቃ ምሳ አይ በቃ ብተኛ ይሻለኛል። ልክ ልንሄድ መኝታ ቤት ስንል እስቲ ቆይ እስቲ ምን ቲቪ ላይ ምን አንድ አዲስ ኒውስ ናለ ማለት እናነሳል ወይ ኮምፒውተር ላይ እስቲ እኒው አንድ ነገር ልሄድ ለአምስት ደቂቃ ክፍት ስናደርገው ሳናየው ሁለት ሰዓት ሙሉ ይሄዳል። እንደ እንቅልፋችንም ይሄዳል። እንደ ሁለት ሰዓት ድንገት የት ነበር እኔ? የእንቅልፋችን የት ሄደ? ለመጸለይ አምስት ደቂቃ አልቻልንም። አያችሁ፣ ለሌላው ግን ብርቱ ነን ብርቱ ነን ብርቱ ነን። አያችሁ፣ ይሄ ተፈጥሯችን እንደዛ እና በዚህ ጊቭ አፕ ጌታ ካላረገው ተፈጥሯችን ጌታ ግን ሲሆን ይለያል። ኦፖዚት ነው የምንሆነው። ለዓለማዊ ነገር ይደክመናል። ሌላው ነገር ሁሉ ኢቨን ሩቲን የመደረግ ያለበትን እንኳን ይደክመ። የእግዚአብሔር ነገር ነው የሚያነቃቃ፣ ኢየሱስ በእኛ ውስጥ ሲኖር። ስለዚህ ከዛ መጨረሻ ይህንን ስንለማመድ መጨረሻ ላይ የመጨረሻ ጥቅስ ላንብብላችሁ ከሮሜ ሮሜ 8 ከቁጥር 1 እስከ 4 ያለው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ሲፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። እንግዲህ እዚህ ላይ ምን የሕይወት መንፈስ ሕግ በእኛ ውስጥ የሚሠራው በተለይ የመጀመሪያው ቁጥር አንድ ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የሚለው እስቲ በኪንግ ጄምስ ዩት ለየት ይላል። በክርስቶስ ኢየሱስ ላሉት እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማይመላለሱ አሁን ኩነን የለባቸው ያ ፓርት ተነስተዋል ለምንድነው ግን ወረድ ብሎ ግን ይናገር እና እኛ ያያችሁ በክርስቶስ ኢየሱስ ያለው የህይወት መንፈስ ብቻ ሲኖር ጽድቅ ማረግ ብቻ ይሄ የሚሆነው እንዴት ነው እንደ ሐዋርያ ጳውሎስ ምዕራፍ 7 መጨረሻ ላይ ምን አለ እኔ ምንኛ ጎስቋላ ሰው ነኝ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ብሎ ጮኸ አይደል ምዕራፍ 7 ሁሉ ኮምፕሌን አለ ሞዶ ሌላ ነው ማደርገው ሌላ የእግዚአብሔር ነገር ወዳለው ማረገው ኃጢያት ነው የእግዚአብሔር ነገር የኃጢያትን ጠላለው እሱን ነው ማረገው ምንድነው ምን ይሻለኛል ያለ ሐዋርያ ጳውሎስ ነው ኮይንም የሚናገረው እና እንደዚህ ብሎ በኋላ መጨረሻ ምንኛ ጎስቋላ ሰው ነኝ አረ ምን ይሻለኛል ልክ አሁን ለፈ ሳምንትም ነግሬያቸዋለሁ ተኝተ ሚድናይት ድንገት ስንነቃ ያለንበት ቤት እሳት ውስጥ ቢሆን ምንድነው ደንግጠን እንነሳለን ጠፋ ምላል ልክ እንደዛ የተነሳ ነው የሚመስለው ጳውሎስ ምንኛ ጎስቋላ ምን ይሻለኛል ብሎ ደነግጣል ልክ እንደዚህ ስንል ምን ይሆናል ልክ ሐዋርያ ጳውሎስ እዚህ ቦታ ትሬንዱን ብታዩት እንደዚህ ሲል መጣ ወዲያው የህይወት መንፈስ በሱ ይመጣና ሲሸከመው ያለ የጽድቅን ነገር ሲሰራለት ያለ አያችሁ ስለዚህ ጸሎት በጸሎት መታመን የለብንም መጽሐፍ ቅዱስ በማንበባችን መታመን የለብንም በአገልግሎታችን መታመን የለብንም በዚህ መታመን ስህተት ነው አስፈላጊ ነው ግን በዚህ ታምነ መኖር የለብንም አያችሁ ለመዳን ክርስቶስን መስቀሉ ላይ ማየት ነበርብን አይደል እሱ ሲታየልናል የጽድቅን ህይወት ለመኖር የድል ህይወት ለመኖር ክርስቶስን በልባችን ውስጥ አይተን መኖር አለብን። ካለፈው ጊዜ እንዳልኳችሁ እግዚአብሔር በዙፋኑ ላይ ህግን ሰጪ ነው። በእኛ ህይወት ውስጥ ደግሞ ህግን አድራጊ ነው። ክርስቶስ ነው። እሱ ሰጥቶ ቁጭ አይልም። እሱ ሰጥቶ እኔን ላድርገው አይሰራም። ህግን ሰጪ የሆነው ዙፋኑ ላይ የተቀመጠ ኢየሱስ አሁን ደግሞ በልባችን ላይ ህግን የሚፈጽምልን የሚያረግልን እሱ ስለዚህ በዚህ መንፈስ መኖርና መመላለስ በመንፈስ መኖርና መመላለስ ማለት ይሄ ነው። እግዚአብሔር መንፈስ ቅዱስ በእኔ ህይወት ውስጥ እንዲሰራ መፍቀድ ራስን መስጠት ነው። ይሄን አይነት ህይወት ምንድነው? የኛ ጥረት አለ። ይሄ የጥረት ህይወት ሳይሆን የመታመን ህይወት ነው። ይሄ የትግል ህይወት ሳይሆን በእግዚአብሔር ላይ የማረፍ ህይወት ነው። አያችሁ? ምንድነው የሚለው እዚህ ቦታ? በክርስቶስ ያለው ህይወት መንፈስ ከኃጢአትና ከሞት ህግ አርነት አውጥቶኛል። ህግን በምንድን ነው ይሻል? በህግ ነው ይሻል። የኃጢአት ህግ አለ። የኃጢአት አሰራር ማለት ነው አይደል? ሮሜ 6 ሮሜ 7 ደግሞ የህግ ህግ አለ። የህግ ህግ ለማለት ስለማይመች ምን አለ? የሞት ህግ አለ። ምን ማለት እንደሆነ ታውቃላችሁ? ለህግ እኛ የሞትን ነን ማለት ነው። ከዚህ ከሞት ህግና ከኃጢአት ህግ በክርስቶስ ያለው የመንፈስ ህግ የበለጠ ህግ ስላለ በሱ ተሻረልኝ። ስለዚህ በመንፈስ ህይወት ህግ ስንኖር ይህም ይሆንና የሮሜን መጽሐፍ እዚህ ላይ አቆምና ገላትያ አይተን እንጨርሳለን። ገላትያ ምዕራፍ 5 ከዚህ ጋር የተያዘ ስለሆነ ነው እና ገላትያ ምዕራፍ 5 ሁላችንም እናቆ ክፍል ነው ከቁጥር 16 ጀምሮ አነባለሁ። ነገር ግን ላለው በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ይላል አይደል? እንግሊዝኛውን በተለያየ ቨርዥን ይት ሚለው በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ነው ሚለው። አትፈጽሙ አይደል የሚመስለው? በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ትዛዝ ነው የሚመስለው አይደል? ግን ሚለው እውነተኛው ቨርዥን ድረ በመንፈስ ተመላለሱ ያኔ የስጋንም ምኞት ከቶ አትፈጽሙ ነው ሚለው። ከዛስ ስጋ በመንፈስ ላይ መንፈስም ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛሉና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። ስለዚህ ከሕግ የሚያወጣን በመንፈስ ስንኖር በመንፈስ ስንመላለስ የእግዚአብሔር መንፈስ በእኛ ሕይወት እንዲሰራ ስንፈቅድለት በቃ ለሱ መሰጠት መታመንን መኖር ያን ስንኖር ምን ይላል? በሱ ላይ ታመን ስንኖር መንፈስ ቅዱስ ራሱ ከህለት በህይወታችን ድል ያቀዳጅልናል። ስለዚህ ግን አንድ ነገር የተከለከለ ነው፣ የምትወዱትን ልታረጉ አትችሉም ይላል። አያችሁ? የምንወደውን ታዲያ ምንድን ምን አልኩ? እግዚአብሔር የምንወደውን ብቻ ነው ምን አልኩ። ያን እኮ ከኛ የሚጠየቁ እኛ የሚመስለን ጽድቅን ማድረግ፣ ትህትናን ማድረግ፣ ትዕግስትን ማድረግ፣ ፍቅር ማድረግ፣ በቃ ለሰዎች ቸርነት ማድረግ አይደለም። እሱ የእግዚአብሔር ኢየሱስ በእኛ ህይወት ውስጥ የሚሰራው የእኛ የሚፈለገው ምንድን ነው? የእኛን የምንወደውን ሳይሆን እግዚአብሔር የሚወደውን ማድረግ። እግዚአብሔር የሚወደውን ደግሞ ራሱ ያደርጋል ለአንተ ሰጥ